በስቱካን ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ኢናስተልን አመጣችን ይህ የምትደምጡት በስቱካን ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም መጋዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ወራ የካቲት ያዘንበትም የኩራንበት ታሪካዊ አጋጣሚ ለኢትዮጵያኖች ሰጥቶን ያለፈበት ወራት ነው። በወራ የካቲት በደረሰብን ጭፍጨፋ እጅጉን ብናዝንም በአድዋ ድላችን ደግሞ ካንገታችን ቀና ብለን ደረታችን ነፍተን በጥቁር ሕዝብ መሃል እንደ ወርቅ እንደ እንቁ ፈክተን የታየንበት ድላችን ነው። ለጥቁርም ህዝቦች በነጮች መካከል በነጮች ዘንድ የድል ተምሳሌት የነጻነት የእንቢባይነት ተምሳሌት ሆነን አልፈናል። እኛ ኢትዮጵያውያኖች በተለያዩ ነገሮች የተለያየን ብንሆንም በባህል ብንለያይም በቋንቋ ብንለያይም በኢትዮጵያዊ አንድነታችን ግን አንደራደርም። ራስ መኮንን ከሐረር፣ ደጃዝማች ጆቴ ከወለጋ፣ ጌጃ ጋርቦ ከሀዲያ፣ ሼሆ ጀሌ ከቤኒሻንጉል፣ መንገሻ ዮሐንስ ከትግራይ፣ ተክለ ሃይማኖት ከጎጃም ኢትዮጵያ አንድነታቸውን በዓለም አደባባይ ፊት ለፊት ለማሳየት ከሁሉም አቅጣጫ ተመው ወረኢሉ ላይ ከተመዋል። እስካፍንጫው ድረስ የታጠቀውን የጠላት ኃይል ለመጓጋት ወይም ፊት ለፊት ለመግጠም ኢትዮጵያ አንድነት ብቻ በቂ ሆኖ ነበር። ከተለያዩ አቅጣጫዎች ከ1500 ኪሎ ሜትር በላይ በግርም በአህያም በፈረስም ባለው ነገር ሁሉ ኢትዮጵያዊ አንድነቱን ሰድሮ ጣሊያንን ገጥሞ ድል አድርጎ ዳግም ለጥቁሮች ትልቅ ድልና የነጻነት ተምሳሌት ሆነናል። አድማጮቻችን፣ ይህ የኢትዮጵያ ድምጽ ሬዲዮ ነው። እንኳን ለአድዋ በዓላችን በሰላም አደረሰን እንላለን። የኢትዮጵያ ድምጽ ሬዲዮ የእሁድ ስርጭታችን እንግዲህ እንሆ በአድዋ ድላችን ጀምረናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንደምትቆዩ ባለሙሉ ተስፋ ነኝ። የጀመርናትን ሙዚቃ እናዳምጥና ስቱዲዮ ባልደረቦቼ ጋር ሰፋ ያለ ትውውቅ እናረጋለን። የሁለት ሰዓት ቆይታችን አስተማሪ፣ አዝናኝና ማህበረሰብ የሚያነጽ በጎ ተግባር በብዛት የሚያሳየን መልካም ነገርን ለአድማጮቻችን የሚያበረከትልን ይሆናል። ዝርዝር ፕሮግራሞቻችን ከቀጣይ ሙዚቃችን ቀጥለን እናቀርባለን። አብራችን ቆዩ። Thank you.
የተሰማን እዚህ?
ሰላም ሰላም እንደም አረፈዳችሁ አድማጮቻችን መግቢያ መብራቱ ያቀረበልን ጽሁፍና ሙዚቃ በጣም ደስ የሚል ነበር 104ኛ የአድዋ ድል በዓል የተከበረ ይገኛል ስቱዲዮ ውስጥ ያለን ባለሙያዎች በአድዋ ዙሪያ ዛሬ ትንሽ ውይይት እናደርጋለን ሌሎች ፕሮግራሞችም አሉን እስቲ ለመጀመሪያ ያህል አድዋ እንግዲህ ሌሎች አፍሪካ ሀገሮች የነጻነት ቀን አላቸው አብዛኞቹ ቀኝ የተገዙ ሀገሮች የነጻነት ቀን አላቸው እኛ ደግሞ ኢትዮጵያኖች የድል ቀን ነው ያለነው ነጻ ያወጣን በሰውን ያሸነፍንበት ቀንና አድዋ ለኢትዮጵያ ላንድ ኢትዮጵያዊ ዜጋ ምን አይነት ትርጉም ይሰጣዋል ትላንትና ዛሬ አድዋም በተለያዩ ዘፋኞች በተበግጥም በዘፈን በስነ ጽሁፍ በሁሉ ነገር ተገልጿልና አድዋ የቦታ ስያሜ ቢሆንም ከቦታ በላይ ከተራራው በላይ የገዘፈ ታሪክ ያዘ ነው እንዲያውም አንድ ጽሁፍ ላይ ዳንኤል ክብረት ይመስለኛል አድዋ ይሁን ሀውልት ቢሆን አፍርሰውት ነበረ ወይ ዛፍ ቢሆን ቆርጠውት ነበረ ግን እግዚአብሔር አድዋን እንድናከብር ስለፈለገ ተራራ አድርጎ ፈጠረው የሚል ደስ የሚል እንትን አለና አድዋ ኢትዮጵያ አንድነት የሚታይበት በጣም ከተራራው ከስሙ በላይ የገዘፈ የድል በዓላችን ነው እስቲ አድዋን እንዴት እንደምትመለከተው
እንግዲህ አድዋን ገልጽ ቢኔም እንደገለጽከው ታላቅ ታሪክ ነው ለኢትዮጵያውያን በመጀመሪያ ለአፍሪካውያን ከዛም በአለም ጥቁር ህዝቦች ታላቅ ታሪክ ነው ግን አድዋን በ27 አመቱ ጊዜ ውስጥ ብዙም አልተከበረ ምክንያቱም ራሱ ስርዓቱ የኢትዮጵያን አንድነት ወይም ደግሞ የብሔር ብሔረሰቦችን እኩልነት ጽሁፍ እንጂ በተግባር ያልታየበትና አንድነትን የሚያመጡ ነገሮች ብዙም አልተሰራበትም አድዋን አሁን ለምሳሌ በመላ ዓለም ላይ 43 ኢትዮጵያ 43 ኤምባሲዎች ወደ 49 ኮንስላቶች አሉ። አድዋን ኢትዮጵያውያኖች ለኢትዮጵያ ታላቅ ታሪክ እንደመሆኑ መጠን መታሰቢያ ለምሳሌ በአሜሪካ ውስጥ ይህን ወር
በአንደኛው ግዛት ውስጥ
የአድዋ ቀን ፌብሩዋሪ የአድዋ ወር ብለው ያከብራሉ። በሌላም ሀገሮች ፍራንክፈርት በተለያየ ኢትዮጵያ ኮሚኒቲዎችና ሀገር ወዳድ ኢትዮጵያውያኖች በራሳቸው ተነሳሽነት ያከበሩት ይገኛል። ነገር ግን እንደኛ ለምሳሌ የዓለምን ታሪክ የቀየረ የአድዋን ታሪክ የአድዋን በዓል ኢትዮጵያውያኖች እንዴት ነው ያከበሩ ነው ያለው አሁን በቅርብ ጊዜ አሁን ራሱ ይሄ ወደ አንድነት ታሪኩ ራሱ ኢትዮጵያን አንድነት በማምጣት የታሪኩን ወደ ኢትዮጵያን ህዝብ ወደ አንድነት በማምጣት ከአድዋ ድል ብዙ የምንማራቸው ነገሮች አሉ። በብሔር በብሔረሰብ ሳንለያይ በአንድነት በመሆን አድዋ ላይ አንድ ሀገር አንድ ህዝብ ያው የተለያየ ቋንቋ ብሔር አስተሳሰቦች ቢኖሩም በሀገር ጉዳይ ላይ ግን አንድ ሆነን ለኢትዮጵያ ብቻ ሳይሆን ለአፍሪካ ለዓለም ታሪክ የተመዘገበበት ነው ሊሻር የማይችል ዘላለማዊ ታሪክ ተመዝግቧል ይህንን አሁንም ቢሆን እንግዲህ ማስቀጠል ያለብን ምክንያቱም በአንድነት አሁንም ከባድ ሀገራችን ፈተና ላይ ነን በጽንፈኞች በተለያዩ ስለዚህ ይህ አድዋ በዓል ተተላዩ የሚመለከታቸው ኢትዮጵያን ግለሰቦች ብቻ ሳይሆን በኤምባሲም በኮንስላትም ቢሮዎች የመታሰቢያ እና በአለ ኢትዮጵያን አስተሳስቦ ማስተማሪያና የዓለም ከኛ በለጠ ሌሎች ነጮች እየተገረሙበት ያለ ታሪክ ነው ጣሊያን ውስጥም ተሆነ ዝግጅት ተደርጎ ነበር እስቲ ቢኒያም በዚህ
እንዲያው ቀድም እንደገለጽከው አከባበሩ እንደ ካታሊኩ ጋር የሚመጥን አይደለም ለምሳሌ የተለያዩ ቀኖች ይከበራሉ የባንዲራ ቀን አሁን አለ የቤተሰብ ቀን አለ ብዙ በዓላቶች ስታይ እንዳልከው ማከባበራቸውን አድዋን ደግሞ በአንጻር ስትመለከተው አይደለም ከሀገር ውጪ በሀገር ውስጥም ያለው አከባበር በጣም ለበዓሉ የሚመጥን ነው ብያለሁ ምን ይወኩል ምናልባት አዲስ የተጀመረው ያ ጉዞ አድዋም ይባላል
ወደ አድዋ ተጓዦች
ምን ያሬድ ሹመቴ
6 አመት 7ኛ አመት ነው
እንደዚህ አይነት እነሱ አይነት ፕሮግራሞች አሉ ምናልባት እነሱ ነው እንዲያውም ትውልድ ከነገና እየመለሰ የመጣው ወደ ቀልቡን እንዲሰበስብና ወጣቶች ናቸው አብዛኛው ጊዜ እንደሚያረጉት ሌላው ደግሞ ምናልባት ዛሬ የት ደብረ ብርሃን ኦር ሳምቲንግ ሩጫ ተካሄዶ ነበር የሩጫ ፕሮግራም ነገር ግን እንደ ተባባል ነው ይሄ አይመጥንም ለአድዋ የሚመጣ አይደለም በውጪ ስላነሳ ነው በውጪ 43 ኤምባሲና 49 ኮንስላዎች አሉ እነዛ ኮንስላዎች ለአድዋ ባል ትኩረት ሰጥተው አያከብሩም
አያከብሩም ምክንያቱም ኮንታክት ለማድረግ እዚህም ራሱ ያሉትን ኤምባሲ ደጋግሜ ደውዬ መነጋገር ፈልጌ ነበር በዚህ ዙሪያ ላይ መታሰቢያ ነገሮችን አድዋን ተኛ የበለጠ እዚህ ሀገር ያሉት ራሱ ነጮች ስለ አድዋ ያላቸው ግንዛቤ የሚገርም ነው ቅድም እንደነሳን በተለያዩ ሀገሮች ላይ እና የአፍሪካ ብሎም በስፔሻሊ በይበልጥ ለኛ ለኢትዮጵያውያን በመልካምነት በአንድነት በፍቅር ሀገራችንን አንድነት በማስከበርና በነጭ ወይም በኮሎኒ ነጻ ሆነን ለሌላ አራያ የሆነበትን መልካም ብሔራዊ በዓል
እንዴት ተደጋግሜ
ስልክ መደወል ነው ሙከራርኩት ሚዲያ ክፍል ስላለ ያንን ነው ለማግኔት የሞከርኩት አሁንም በማናቸውም ጊዜ እንግዲህ የሚቻል ከሆነ ከነሱ ኮንታክት በመገናኘት አብረን ያሁን እንኳን ባይሆን ሌላው
በሚቀጥለው ጊዜ በዛ ላይ ደግሞ የኢትዮጵያ ኮሚኒቲ ማለት እዚህ ስዊድን ውስጥ ለምሳሌ ኢትዮጵያ ኮሚኒቲ የተለያዩ ስራዎችን የሚሰራ ኮሚኒቲ አለና እንደዚህ አይነት ተላልቅ ባህላቶችን በተወሰነ መልኩ ማክበር ልማድ ቢኖርን እዚህ ያለን ኢትዮጵያኖችም ምክንያቱም ታሪክ እዚህ ያሉ ትውልዶች አሉ እዚህም ይወለዱ ልጆች አሉ ለነዛ ታሪኩን ማስተላለፍም ይችላል በቃል በንግግር ብቻ ሳይሆን ተሰብስቦ ማሳየት ነው ያንን መንፈስ ማስተላለፍም ይችላልና አንድነትን ይፈጥራል እንዳልከው ከተለያየ ብሔር ብሔረሰቦች የመጡ ሰዎች በአንድ የጋራ የግል የጋራ ታሪክ ሌሎች ነገሮች መርሳት እንኳን አሁን ለምሳሌ ወደ ኋላ እንመለስበታለን ብዙ ጊዜ ኢትዮጵያኖች ጦርነት አንድ ያረጋናል ወይ ችግር አንድ ያረጋናል በሰላሙ ጊዜ እንትን ብንልም ያው
እናጭ ሰላም ነው ዝምብባ
የተለያየ ኢንትረስት ኮንፍሊክት ሊኖር ይችላል ግን አንዳንድ ነገሮች ላይ ኢትዮጵያኖች ወደ ቀልባችን የሚሰበስብ አኔ ለኔ አድዋውን ኢትዮጵያን ቆም ብለን እናስበው ቀልባችን የሚሰበስብ ባል ነው ከምንም በላይና አከባበሩ አይመጥነው በዚህ ዙሪያ እንግዲህ ወደፊትኛም ሬዲዮ የምንሰራ ሰዎችም የተወሰነ ኢኒሼቲቭ ወስደን ህዝቡን የማነቃቃትና አከባበሩን ደመቅ ቦቅ እንድናረግ እንስላለን እስቲ መብራቱ ላይ እንጀምረው ሐሳብ ካል
ቆንጆ ሐሳብ ምናልባት ቁጭት የፈጠረው ስሜት ይመስለኛል በቁጭት ሬዲዮ ስርጭታችን ጀምረናል ምናልባት አድማጮቻችን ይሄንን ሐሳብ ይጋሩናል ብለን አስባለን ምናልባት እንግዲህ ከምናል ያሉን ፕሮግራሞች ለአድማጮቻችን ካደረስን በኋላ ተመልሰን እንመጣበትና በሰፊው እናየው ሐሳብ ነው የሚሆነው በርግጥም ይሄንን በዓል አክብሮ የመቆየት ኃላፊነት የመንግስት ወይስ የማህበረሰብ የሚዲያዎች ወይስ የግለሰብ የሚለውን በተነጻጻሪነት ማየት ይገባናል ይመስለኛል እንደ ግለሰብ ወስደን በየአንዳንዳችን ልቦና ውስጥ አድዋን ምንሰጠው ትርጉምና ምንሰጠው ክብር ምን ያክል ነው እንደ ማህበረሰብ እንደ ግለሰብ ስንሰፋ ማህበረሰብ እንሆናለን እንደ ማህበረሰብ ስናድግ ሀገር እንሆናለን ሀገርን በአንድነት ገበንም ወይም በአንድነት አርጎሚ ያሻግረን ወይም የሚገዛ ደግሞ መንግስት አለ ይሄንን መንግስትና ማህበረሰብ የሚያገናኙ ደግሞ ሚዲያዎች አሉ የተለያዩ አስራ ሁኔታዎች አሉና እነዚያን ከግምት ውስጥ ከተን አድዋን ማክበር የነበረበት ማህበረሰብ ነው ወይስ መንግስት? እስከዛሬ ድረስ የነበሩትን ልማዶችንም ማያያዣነት ማምጣት እንችላለን። ከኃይለ ሥላሴ ጀምረን ወደ ኋላ ሄደን ወደፊትም በመሃል ላይ በደርግም በኢህአዴግም አሁን ባለውም ዘመን መተን ተሻግረን ያለውን ሁኔታ እናያለን። ለምንስ ነው የማይፈለገው? ከተከበረስ ለምን ነበር የሚከበረው? በአፍሪካ ደረጃ ይሄ ነገር አመት ተቆጥሮ በአፍሪካ ዩኒየን ደረጃ በተለያዩ ዓለማት ያሉ የጥቁር ተምሳሌት አድርጎ የሚያዩትን ትልቅ በዓል እኛ ኢትዮጵያኖችስ እንዴት ነው አረዳዳችን? የታሪክ መዛግብቶችስ ኢትዮጵያኖችስ ታሪካችንን ለትውልድ አስተላልፈን የምናልፍበት መንገድና ሂደትስ የተቃና ነው ወይ? ታሪክ ጸሐፍቶችስ አድዋን ለትውልድ በማስተላለፍ ደረጃ ሰጥተውት የሚያልፉት ስሜት ትምህርት ቤቶችስ ለተማሪዎች በምን አይነት መልኩ ነው ስሜቱን ፈጥረው የሚያልፉበት ሂደት የሚለው ነገር ነው እና እነዚህ ነገሮች ሰፋ አድርገን እንመለሳለን ግን እንደ መግቢያነት ምናልባት ቢኒ
አንድ ጥያቄ አለ ለአድማጭ እንዲያውም በዚህ አጋጣሚ ማህበረሰቡ እንዴት ነው የሚያከብረው ማን ነው ማክበር ያለበት የማን ግዴታ ነው የሚለው ስታነሳ አንድ ነገር ትዝ ብሎ ነው ወደኋላም ሄደን ምናልባት መልሱን ወደ መጨረሻ ላይ እናገራለን ግን አድማጮች እንዲሳተፉ እንፈልጋለን የሚኒሊክ ሐውልት አድዋን በማስታወስ የተቀመጠው በመቼ ነው በማን ጊዜ ነው በስንት አመተ ምህረት ነው ይሄንን እንድታቋር ማጆቻችን ከዚህ ከስቱዲዮም ቢሆን መጨረሻ ላይ ምላሽ እናቀርባለን እንደዚህ አይነት ነገሮች አዌርነስን ከፍ ያደርጋሉ ሰዎች ብዙ ስለባሉም ስለ ታሪኩም ያለን እንትን ከፍ ያደርጋል እና ይሄን ጥያቄ አድማጮች ሰንዘረናል
ምናልባት ትደግመው ለአድማጮቻችን
የሚኒሊክ ሐውልት
ያለበት ቦታ ይታወቃል። መቼ በማን ጊዜ ነው የተመረቀው የተሰራው ማን ያስመረቀው የሚለውን አመተ ምህረቱን ማለት ነው።
በጣም ቆንጆ። እንግዲህ አድማጮቻችን ጥያቄውን ማድመጠዋል። የዛሬ ፕሮግራማችን እንግዲህ አድዋ ዋና ማጠንጠኛው ይሆናል። ምክንያቱም አመታዊ በዓል ነው። አድዋ ትልቅ በዓል ነው። በየአመቱ ተጠብቀ ሬዲዮናችንም ከአድማጮቻችን ጋር በዚህ ዙሪያ በሰፊው እንወያያለን። ለተለያዩ ሶሻል ሚዲያዎችም ኢትዮጵያን መሰረት ያደረጉ እንግዲህ ተሳትፎ ያለባቸውም ሁሉ አድዋን ከፍ አድርገው እየተወያዩ ያሉበት ሁኔታ አለ። አድዋ ምንድን ነው? በቅኝ ግዛት የመጀመሪያ የደረሰብን የቅኝ ግዛት ሙከራ ነው የነበረው እና አሁን ደግሞ በታሪክ አጋጣሚ በአባይ ዙሪያ የሚነሱ ሀሳቦች አሉ። አድዋን ተከትሎ በተመሳሳይ ሁኔታ ማህበረሰቡ በአንድ ላይ ቆሞ
ወደዛ ከመሄድ በፊት
የሀገሩን ህልውና ማስጠበቅ የሚጠበቅበት ሁኔታና ጊዜ ላይ ነው ያለነው እና ይህንንም ሀሳብ አያይዘን የምናየው ነው የሚሆነው። በተከታይነት ደግሞ እንግዲህ ባልደረባችን ጋዜጠኛ ብሩክ ሸቱ ከኢትዮጵያ የሚያስተላልፍልን ፕሮግራሞች አሉ በየሳምንቱ እየቀረጸ፣ እሱም የዛሬ ፕሮግራማችን አንድ አካል ነው የሚሆነው። የዜና ስርጭታችንን ተከትለን ደግሞ እንግዲህ ዓለምን እያመሳት ያለውና በከፍተኛ ደረጃ እያሳሰበ ያለ አንድ ቫይረስ አለ። መነሻውን ከቻይና ዋን ከተማ ያደረገው ኮሮና ቫይረስ ምናልባትም በዓለም ዙሪያ ከ56 አገራቶች በላይ ተስፋፍቶ ይገኛል። 86,000 ህዝብ በላይ በኮሮና ቫይረስ ተጠቂ ሆኗል። እስካሁን ከ2,000 ሰው በላይ የሞተበት ሁኔታ ነው ያለውና ይህ ቫይረስ በተለይም እንደ ኢትዮጵያና አፍሪካ ያሉ በኢኮኖሚና በጤና ሴክተሩ አነስተኛ ወይም በጣም ዝቅተኛ የሆኑ አገራቶች ቢገባ እስካሁን አልገባም። እንግዲህ በታየው ሁኔታ እግዚአብሔር ጠብቆናል ተብሎም ይታሰባል። ጥበቃም ነው። ቢገባ ምን ያክል ችግር ይፈጥራል? ምን ያክል አደጋ አለው? ቫይረስ ምንድን ነው? ባህሪውስ የሚለውን አጠቃላይ ሁኔታ ከዶክተር እንግዲህ የጤና ባለሙያ ከሆኑት ዶክተር መሰረት ጋር ከዜና ወጃችን በኋላ የምንወያይ ነው የሚሆነው። እንግዲህ እኔ በቴክኒኩ ዛሬ ሬዲዮናችን አግዛለሁ። እንግዲህ ፊት አውራሪ የሆኑ ባልደረቦች አሉ። ምናልባት ስማቸውን ጠቅሰውልኝ ወደ እንግዲህ ጀመርነው ፕሮግራም እንሸጋግራለን ማለት ነው።
እኔ ቢኒያም አለሁ።
እስክንድር
ዮናስ።
እንግዲህ ቢኒያም፣ እስክንድር፣ ዮናስ አንድ ላይ ሆነ ከእናንተ ከኛ ወደ እናንተ እናደርሳለን። እናንተም ያላችሁን ሀሳብ፣ ጥቆማ፣ አስተያየት ገንቢና መሰረታዊ ናቸው የምትሏቸውንም ሀሳቦች ወደ እኛ አድርጉልን። 0819101000 ስልካችን ነው። ፕሮግራማችን ይቀጥላል። እስከ ፕሮግራማችን ፍጻሜ ድረስ እንግዲህ አብራችሁን ቆዩ ግብዣችን ነው።
ቻችን ተመለሰናል እንግዲህ መብራቱ ቀደም ሲል ያነሳው ሐሳብ አለ ማን ነው ኢኒሼቲቭን መሰል ያለበት እንደዚህ አይነት አገራዊ ባህላትን ለማክበር ማን ነው መንግስት ነው ህብረተሰቡ ነው ለሰቦች ናቸው የሚል አንድ ሐሳብ አንስቷል ወጥኛ ምን መልሰው መልስ አይደለም የሆነው ለእናንተ ለአርማጆቻችን እናስተላልፈው በውስጣችሁ እንድታስቡት ነው ግን እዚህ ስቱዲዮ ውስጥ ያለን ሰዎች እስቲ ዮናስ አንተ በዚህ በአዶ አባላ አካባቢ ዙሪያ የማን ድርሻ ነው ጎላ ብሎ መታየት ያለበት ብለ ታስባለህ ለምን
እንግዲህ ቢኒ ቅድም የተነሳን ሐሳብ አለ እኔ በግል እንግዲህ ያዳዋል የኢትዮጵያን ባል ብቻ አይደለም የኢትዮጵያ ለነጭ አንገዛም ባል ነው ተጋድሎ ያገኘ ነው ድል ነው የኛ ብቻ ሳይሆን የአፍሪካን የጥቁር ህዝብ የድል ባል ነው ይሄን ባል መከበር ያለበት ምሽቱ ምን ተነሳሽነት መውሰድ ያለበት እንደኔ መንግስት ነው ቢያምላሉ መንግስት በተለያዩ የራሱ የሚላቸውን ለግንቦታን ማንሳት እንችላለን ቢሮ ሰዎች ማንሳት እንችላለን የባንዲራ ቀን ማንሳት እንችላለን በተለያዩ ክብረ በዓል መንግስት በራሱ በጀት መድቦ የሚያከብራቸው ትልቅ ባሎች አሉ በርግጥ መንግስት ነው ብለም በራሱ መወሰን መችለው መከበር ያለበት ለማናገር ላትል ይችላል ማህበረሰቡም የራሱ ተነሳሽነት ማሳየት አለበት ለምሳሌ አሁን በማህበረሰቡ በያዳዋል ባል በነቢና ቀደም እንዳነሳው በነ ያሪሹ መጥም ይከበር ነገር አለ ያዳዋ ተጋውሻሉ ሰባተኛ ጊዜ ነው ሰባት አመት ሙሉ ባንድ ወቅትም የዛ ሜምበርም አባል ነበርኩ እንዳጋጣሚ ወደ ቦታው መድረስ ባልችልም ግን መንግስትን በለብቻ መተውም አትችልም ማህበረሰቡን ብቻ ኃላፊነት ማለት አትችልም የተቀናጀ ስምት መፍጠር መቻለልብን ይመስለኛል ሚዲያውን በራሱ ነው ተጽዕኖ መፍጠር መቻለልበት ቀደም የተነሳ ማሳብ አለ ትምህርት ቤቶች ለምሳሌ የካቲያሱ ትምህርት ቤት ያን ያህል ግን ዛቢም የላቾም ተማሪዎችምና ለመንግስት ምድርሻውን ሰጥተህ መንግስት ነው ራስዋ ለፍን በለምተውም ነገርም አይደለም ማህበረሰቡን በራሱ ባለው አቅምም ደግሞ እንትን የሚል ነገር አለ የተቀናጀ ስምም መፍጠር አለበት እኛም እዚሁ ባለ ነው ባለንበት ቦታም ሁሉ አሁን እንዲው ፊል ያደርግ ነው ስሜቱንና እዚህ ያለውም የኢትዮጵያ ማህበረሰብ በተወሰነ ኢቨንቶችን ፈጥሮ ማክበር ያለበት ይመስለኛል እዚህ ካለው ቆንጽላ ጋር በተመተ ገና
ይሄ ነው በጣም ያንተ ሐሳብ በተወሰነ መልኩ ሁለቱም ለማንም ሙሉ ኃላፊነት መሰጠት የለበትም ነው ግን እንግዲህ አን ለምሳሌ የካቲት 23 ትምህርት ቤት አድዋን ለማስታወስ ነው እንደዛ አይነት ስሞችን መስጠት ደግሞ የማን ማንም ግለሰብ ተነስተው ስም መስጠት አይችልም እንደዛ አይነት ስሞችን መስጠት ህዝቡ እንዳይረሳው ወይንም ደግሞ ያስታውሰ እንዲያከብረው እስታቹ ማቆም አሁን የምኒልክ ሐውልት የቆመው በዛ ጋር ስትልፍ አይታው ትዝ እንዲል ነው ይሄ የኔ ነው ያሁን የመንግስት ሚናዎች ምን እንላቸው እነዚህ ናቸው በዛ ደግሞ የሌላ ማህበረሰብ ያስተማሪው የ በተለይ ያስተማሪዎች ማለት በትምህርት ቤት ውስጥ ሲቀርጹ ሲያድጉ ታሪካቸውን እንዲያቆ አድርጎ ማሳደግም የፕሮፌሽናል ሰዎች ደግሞ የታሪክ ሰዎች በተጨማሪ እኛ ጋር አልታደልንም ምንከራከርባቸው ነገሮች በጣም ትናንሽ ነገሮች ሆኑ እንጂ እንደዚህ አይነት ትልቅ ታሪክ ያለና ሀገር ሆነን የሚያጋጨን ትናንሽ ነገር ሆኖ አሁን ተገኝተናል ግን እንዳልከው መንግስትም ማህበረሰቡም ሚዲያው መብራቱ እዚህ ቀድም ያነሳው ሐሳብ አለ ሚዲያ የሚዲያ ሚና በጣም ከፍተኛ ነው በመንግስትና በማህበረሰብ መካከል ያለው ሚዲያ ነው አክቹአሊ ኢትዮጵያ ውስጥ ሚዲያውን መንግስት ስለሚይዘው ስለዚህ ሚዲያ ስንል መንግስት ማለታችን ነው አብዛኛው ሚዲያ በመንግስት የተያዘ ነው ስለዚህ መንግስት የፈለገውን ሐሳብ ፕሮፖጋንዳው እንደማይሰራጭበት ይሄን ሐሳብ ማስተራጨት አለበት ብዬ አምናለሁ እኔ በግል አንተ ምናልባት ምትጨምረው ሐሳብ ካለ
ቢኒም ዮናስም አጠቃላችሁ ገልጻችሁታል ብዙ የሚጨምረው የለም ነገር ግን አሁንም ቢሆን ባለፉት 27 አመታት ባለፈው የጨለማ ዘመን ነው የሚመለው የተሰሩት አንድነትን የማፍረስ የኢትዮጵያን ታሪክን የማጥፋት ሂደት ህዝብ እንደ ሰው ተከባብሮ አሁን ክልልም የሚለውን አልቀበለውም በጠቅላላ በኢትዮጵያ ግዛት ላይ በነጻነት ተንቀሳቅሶ ህዝብ በፍቅር ይኖርበት የነበረውን የመለያየት ታሪክን የማጥፋት በይበልጥ አድዋ ላይ ብዙ ተሰርቷል አሁን የካቲት 23 ይባሉ የነበሩ ትምህርት ቤቶች በመታሰቢያነት የተቀየረም ስም አለ አሁንም በሚዲያዎች ላይ ጥያቄ በአዳዋን በዝግጅት በተመለከተ ለአንዳንድ ተማሪዎች አስተማሪዎችና በአጋጣሚ ለተገኙ ራንደምሊ ተወስዶ ለተጠየቁ ሰዎች ስለ የካቲት 23 ስለ አዳዋ ሲጠየቅ ግንዛቤ አናሳ ነው በፐርሰንት ማለት ነው ካለን የአዳዋ በአለም ላይ ካለው እውቅና በኢትዮጵያውያን በአፍሪካ ዘንድ በአለም ኢቭን አሁንኛ ባለንበት ሀገር ባለው እውቅና ዘንድ አድዋ ምን ያህል በእኛ ይከበራል የሚለውን ስናይ በጣም ያሳፍራል ስለዚህ የሁሉም ኃላፊነት ነው ተጠናክሮ ሁሉም ኃላፊነት ተቋማት ስንል ትምህርት ቤቶች በትምህርት በታሪክ ውስጥ አድዋን ዋናው እናንተኖችን የማስተማር በትምህርት ቤቶች ሌሎች የመንግስት የራሱን ኃላፊነት አለ የተቋማት የራሱ አለ የሌሎችም አለ ቀድም እንዳነሳው ተራሱ በውጭ የምንኖር እያንዳንዳችን ይሄን ለማድረግ ኢኒሼቲቭን የተወሰነ ቢወስድ በተቀናጀ መለ ለሌላውም ለውጭም የኢትዮጵያን የጥቁር ህዝብ ገናናነት አንድነት አልገዛባይነት ፍቅርንም የሚያስተምር ስለዚህ የሁላችንም ኃላፊነት ነው የኔ የሚባለ ታሪካችን ነው እውነት ነው እውነተኛ ታሪክ ነው ስለዚህ ዓለምን ታሪክ የቀየረ ነው ስለዚህ ሁላችንም ኃላፊነት ነው ላለው ሌሎችም እንዳው እንደጠቀስኩት ኤምባሲዎችም ኮንስላትም በዚህ ዙሪያ ላይ የራሳቸው ሚና አላቸው የተሰራውን ጥፋት ለማካካስ የበለጠ ስራ ይጠብቀናል አመሰግናለሁ
ኦኬ እንግዲህ አድዋ እንግዲህ ሁላችንም ነው ስለዚህ ሁላችንም ማክበር ይገባናል ነው ዋናው መልእክት በአጠቃላይ ምን አስተላልፈው እንግዲህ አሁን ደግሞ ሌላ አጃችን ላይ አንድ ካዷ
ምናልባት ቢኒ ይሄንን ሐሳብ ተቀበል ብናረጋው እንደምለው ምናልባት እንደ ሐሳብ በሰጥ ደስ የሚለኝ ምንድነው እስከዛሬ መንግስት እንምንወቅስበት ድሎች ብዙ ናቸው እኔ ኢህአዴግ በነበረው 27 አመት ታሪክ ሂደት ውስጥ የሰራቸው ራሱን የቻሉ ጥፋቶች አሉ። ምናልባት ለወደፊት ለትውልድ በታሪክ ማህደር ተመዝግቦ በመጽሐፍ ተጽፎ ቢተላለፍ ይሻላል። ይሄ ትውልድ አሁን ላይ ደግሞ የተሰጠው የሐላፊነት አለ። እኛ እንደ ትውልድ ይዘነው ለልጓዝ የሚገባን ሐሳብና ሐላፊነቶች አሉ። አሁን ኢህአዴግን መውቀስ ክሬዲት አያሰጠንም። የወደቀ መንግስት ነው። የወደቀው መምራት ስላልቻለ አቅም ስለሌለው በ27 አመት ውስጥ ትልቁ አጀንዳ የነበረው ኢትዮጵያ አንድነትን ማጥፋት ነው የነበረው እናቃለን። አሁን ያ ነገር ቀርቶ እንግዲህ ዋጋውን እየከፈልን ያለበት ሁኔታ ላይ ያለው እርግጠኛ ነኝ ኢትዮጵያ አንድነታችን ተመልሶ ይመጣል። ምናልባት የሚያሰባስበን ምክንያትም እየመጣልን ይመስለኛል። ሁለተኛው አጀንዳ እሱ ይመስለኛልና ሚዲያ ተቋማቶች፣ ግለሰቦች፣ ማህበራቶች ምናልባትም በኋላ ላይ ቆየት ብለን ማስተዋቂያ ምን እናገረው ልክ እንደምሳሌ የኢትዮጵያ ኮሚኒቲዎች የተለያዩ ኮሚኒቲዎች ኤምባሲዎች መጠየቅ መቻል አለባቸው። ኤምባሲዎች በተለያየ ሀገራት ያሉ ኤምባሲዎች ኢትዮጵያኖችን ወክለው ያሉ ናቸው። የፖለቲካን ስራ ከመስራት ባሻገር እዛ አካባቢ ያሉትን ደግሞ ኢትዮጵያዊ ዋጋዎቻችን ከፍ ሊያ
ሊያርጉልን የሚችሉ እንደዚህ አይነት ስራዎችን ከፍ አድርጎ በማሳየት ደረጃ ማህበረሰብን በመሰብሰብ ይሄንን ኢትዮጵያዊ ስሜታችን እንዲያቆጠቁጥና በአንድነት ውስጥ አንድ ከመያረጉን ታሪካዊ እሴቶች መካከል አድዋ ትልቁ ድርሻ ይዛል። እንደ ኢትዮጵያ አንድ የሚያረገን እሴታችን ነው። እና ይሄ አንድነትም ስሜት በመገንባት ደረጃ ኮሚኒቲዎችን ላይክ እንደ ኢትዮጵያ ኮሚኒቲ ይያሉ ኮሚኒቲዎች በተለያዩ ሀገር ያሉት ኤምባሲዎችና ቆንስላዎች ይሄንን ኃላፊነት ወስደው መስራት አለባቸው። ሚዲያ አሁን ላይ የተለያዩ አማራጮች አሉ። ሶሻል ሚዲያ በተለይ እንደዚህ አይነት ሐሳቦችን ለመግዛት ምንጠቀምበት እጅግ በጣም ትርፋማ ያደርገናል ብዬ አስባለሁ። አሁን ያለው ላላ ያለው የሚዲያው ሁኔታ ራሱ ኢትዮጵያ ውስጥ ያለው ሚዲያው ሁኔታ ላላ ያለው ሁኔታ ይሄንን ነገር ሐሳብ እንድንገዛበት እድል የሚሰጠን ሁኔታ ነው የሚሆነው። መንግስትም እንግዲህ አጀንዳው ኢትዮጵያዊነት ከሆነ ድረስ ኢትዮጵያዊ ዋጋ የሚያሰጡ ነገሮችን ቅርቢያ በመስጠት ሀውልት ገንብተውልን አልፈዋል የቀደሙ አባቶቻችን የቀደመው ስርዓት በነጃን ሆይም እንበለው በተለያየ ጊዜ እንድናስታውስ የምንችልበት እንድናከብረው የምንችለው መሰረታዊ እሴትም ጥለውልን አልፈዋል። እኛ ደግሞ በተሻለ መልኩ ገንብተነው ለትውልድ አስተላልፈን ማለፍ ያለብን ሂደት አለ። የትምህርት ካሪኩለም ውስጥም የታሪክ ትምህርትን መልሶ አስተካክሎ በትክክለኛው መንገድ ለማህበረሰብ ከማድረስ አንጻርም አስተማሪዎችም ሆኖ በትምህርት ሚኒስቴር ደረጃ ያሉ ትልልቅ ሊቃኖች ኃላፊነታቸውን ይወጡ የሚል መልእክታችን ነው። አድዋ ወደድንም ጠላንም በኢትዮጵያ ደረጃ ብቻም ሳይሆን በጥቁራት ሀገራቶች በአፍሪካም ደረጃ ሊከበር የሚገባው ትልቅ በዓል ነው። እኛ ኢትዮጵያኖች ወይም በጥቃቅን በጎሳና በተለያዩ ብሔር ውስጥ ታስረን ያለን ሰዎች ለማሳነስ ብንሞክርም ታሪኩ ግን ወደፊት ሁል ጊዜም የሚጎላ እንደ ኢትዮጵያ ሳይሆን እንደ ጥቁር ማህበረሰብ አብረቅርቀን እንድንታይ የሚያደርገን የዘላለማዊ ድላችን ነው። በድጋሚ አድማጮቻችን እንኳን አደረሰን። እንግዲህ ወደ ሁለተኛው አጀንዳ አጀንዳችን ግዲን ያሻግረናል።
በጣም እናመሰግናለን። ተክለል አድርገህ ገልጸዋል። እንግዲህ አሁን ሌላ እንዳልከው ቀደም ብለን ተክሰው የነበረው ሌላ ኢትዮጵያን ብዙ ጊዜ በችግር በጊዜ ልዩነታችንን ትተን ወደ አንድ ምንመጣበት ብዙ አጋጣሚ ነበረ በታሪካችን። አሁን ደግሞ ሌላ አንድ የታሪክ አጋጣሚ ኢትዮጵያ በውጭው ዓለም በዲፕሎማሲ ጫና እንዲሁም በገንዘብ ጫና በተለያየ ምክንያት ሊሆን ይችላል ወደ አስገዳጅ ወደ ሆነ ወደ ኢትዮጵያኖች ወደማንቀበለው ኢትዮጵያ መንግስትም አሁን ያልተቀበለው አንድ ሰነድ እንድትፈርም ጫና የተደረገባት ይገኛል። እሱም ትልቁ ካድዋ ቀጥሎ የአባይ ጉዳይ ነው። የአባይ ጉዳይ ለኢትዮጵያኖች ማንደራደርበት ልክ ግብጾችን አንደራደርም እንደሚሉት እኛም ኢትዮጵያኖች ማንደራደርበት በተለይ ደግሞ የግድቡ ጉዳይ ማንንም ይጀምረው ማንንም ያስጀምረው አሁን የደረሰበት ደረጃ ደርሷል። አሁን ደግሞ ተስፋ ብለው በጣም በዛ ዙሪያ እዛ አካባቢ የሚኖሩ ኢትዮጵያ ውስጥ በመብራት በኃይል ትራት ብዙ ችግሮች አሉና የኢትዮጵያ ህዝብ ከደሞዙ ከገንዘቡ ላይ አዋጥቶ የገነባው የኢትዮጵያ ህዝብ ንብረት በሆነው የኢትዮጵያ ንብረት በሆነው በአባይ ግድብ ዙሪያ በአለም አቀፉ ተቋም በIMF እና በአሜሪካ ባደራዳሪነት ገብታ አሁን ጥፋቱ ወደ ድርድር መሄዳችን እሱ ዲቴል እኛ ስፔሲፊክ ሆነን ምንናገራቸው ነገሮች አይደሉም። ነገር ግን የ1929 እና 1959 ስምምነቶች ነበሩ በአባይ ዙሪያ የተካሄዱ። አንደኛው በኮሎኒ ጊዜ የተካሄደ ስምምነት ነው፣ ኢትዮጵያ አልፈረመችም። አሁንም ደግሞ ሁለት ጊዜ ግብጽና ሱዳን በውስጥ ችግር ውስጥ ስለነበሩ ስብሰባው ላይ አንገኝም ብለው ተቀባይነት ተሰጥቷቸው ሳይገኙ ቀርቷል። ኢትዮጵያ አሁን የውስጥ ስብሰባውን አልጨረስኩም ባለችበት ሁኔታ ግብጽ ፈርማለች፣ ሱዳን የፈረመች አይመስለኝም። እና ይሄ እንደ አዲስ ኢትዮጵያኖችን የሚያሳትፍ ግድቡ የኔ ነው የሚል እንቅስቃሴ ተጀምሯል። እንግዲህ ይሄ ሁላችንም የሚመለከት ጉዳይ ነው። አድዋ ያለፈ ታሪክ ነው፣ አሁንም ያለ ነገር ነው። የአባይ ግድብ ደግሞ አሁን እጃችን ላይ ያለ ነው። ይሄን ጎልደን የሆነው ኦፖርቹኒቲ አንድነታችንን በማሳየት መጠምዘዝ አለብን ውሳኔውን ብዬ አስባለሁ። እስቲ አባይ ዙሪያ ያላችሁን አስተያየትና አባይ ለእናንተ ምንድን ነው? ግድቡም ሊሆን ይችላል ወንዙም።
እንግዲህ እኔ የህዳሴ ግድቡ እንደዚህ አንድነታችን ሊያስተሳስረን የሚችል እና የቻለም ነገር ነው። ምናልባት አንተ የሚያነሳው ነገር ግድቡ የኔ ነው የሚለው ስሜት በዶክተር ኢንጂነር ስለሺ የውሃና መስኖ ኢነርጂ ሚኒስትሩ የኔ ነው ብለው በአንድ ወቅትም በጋዜጦች የተናገሩት ነገር አለ። ይህ ግድብ እነሱ ግብጾችም እንደማይደራደሩበት ነው፣ የኢትዮጵያ መንግስትም እኛም ኢትዮጵያውያን ልንደራደርበት የማንችል ነገር ነው። ቅድም በተነሳው መንገድም የዚህ የአድዋ ድል ታሪክም ሁላችንም ያስተሳሰረን ታሪክ ነው፣ አንድነታችንን የፈጠረው ታሪክ ነው። በተለያየ መንገድ ልናይ እንችላለን። በፖለቲካ ላንስማማ ልንጋጭ እንችላለን እና ነገር ግን የአድዋ ድል ታሪክ የትኛው የኢትዮጵያውያን ብቻ ሳይሆን የጥቁር ሕዝብ ታሪክ እንደሆነ ሁሉ የህዳሴ ግድቡም የአንድነታችን ምልክት ነው፣ ወይም ደግሞ የኃይላችን ጥንካሬ ነውና የኢትዮጵያ መንግስትም በወሰደው እንትን እኔ ደስተኛ ነኝ በበግሌ ማለት ነውና ይቀጥላል ኃይል መገደብ አለ የትኛውም ነገር ኃይል ሊያስቆምን አይችልም የሚል ነገር ኢትዮጵያ መንግስትም የተናገረበት ወቅት አለ ከዚህ ፍትምና እናልዋት የሚመጣ ነገር ነው ሻላ ባይ ታቆም በግዙ መንግስትም ከዚህ ፍትም የተናገረ ነገር አለ ያ በእያንዳንዱ የግብጽ ህይወት ላይ የደም ጠብታ ዋጋን ክፍላለን ይሄን ነገር የባንዱክት የተፈክሽ ምክር ቤት እንደዚያው የነሱ የተናገረው ነገር አለና አንድነታችን በርግጥ ነገሩ እንዲሁም ሊያስቸግር ይችላል ራሱን ቻለ ሳይንስ አይተና ይጠይቃልና
ድንበር ዘለል ሊሆኑ ሀብቶች በተለይ እና አባይ ሌላ አንድ በአሜሪካና በሜክሲኮ መካከለ እንደዚህ አንድ የሚፈስ ወንዝ አለ ብዙ አይጋጩበት አሁን የግጭት መንስኤ የሆነው ምንድነው በታሪክ ትርክትም በጽሁፍም አባይ የግብጽ ስልጣን ነው ብሎ ግሪኮች ድሮ ይጻፉት አንድ እንትናል የግሪክ ጽሁፎች ላይ አባይ የግብጽ ስልጣን ነው የሚል ነገርና ግብጾችም ሲያድጉ ያደጉት አባይ ስልጣታችን ነው የሚል ነው ወይም ደግሞ ከፈጣሪ የተሰጠ ነገር ነው ብሎ ነው የሚያስቡት ከተሞቻቸውንም በአባይ ወንዝ ዳር ነው የመሰረቱት ይሄ ደግሞ ድንበር ተሻጋሪ ሀብቶች ሁሉ ግዜ ያከራክራሉ በተለያዩ ሀገሮች ላይ በተለያዩ ዓለሞች ላይ እንግዲህ አባይ ልዩ የሚያደርገው ከወንዙ በላይ ስለልቦና ነው የስነልቦና ያደጉበት ስለልቦና እንጂ አሁን ለምሳሌ ቴክኒካሊ ሆኖ ይሄን ያህል ኪዩቢክ ሜትር ወተር መለቀቅ አለበት ይሄን ያህል ነው መለቀቅ ያለበት በድርቅ ጊዜ ምን አንሚለው ነገር እነሱ ያው ከህዝብ ቁጥራቸው ማደግ አንጻር ይመለከቱታል እንዳልኩ በስነ ጽሁፍ አንድ ማህበረሰብ ራሱን የሚገልጸው በሚወደው ነገር ነው ዶክተር አብይ እንዲያውም በግብጽ እንደ ስልጣን እንዲያዙ ግብጽ እንዲጎበኙ በሄዱበት ጊዜ ምስር ነው የሚሉት አባይ እነሱ ምስር ማለልኝ ብሎት አልሲሲ አስምሎታል አሉ።
አዎ ለአግባብ እንትን እንዳይል
አባይን እንደዚህ አላረግም ብለ ማለልኝ የሚል በአረብኛ ብሎት አስምሎታልና እነሱ ትልቁ የትኛው ለሀገራቸው ፖለቲካ አንድ መንግስት ሊመረጥ የሚችለው አባይ ላይ ባለው ተቋም አቋም ነው። አባይ ላይ ያላቸው አቋም የስልጣናቸውን ጊዜ ያራዝማል ያሳጥራል እና አብዛኛው ነገር ስነ ልቦናዊ ነው ለማለት ነው።
ምናልባት እንግዲህ ካለን የሰዓት አንጻር ሁኔታ ማይተም በኋላ ላይ እንግዲህ ከዜና በኋላ እንግዳችንን አወያይተን ስንጨርስ ተመልሰን ምናየው ሐሳብ ነው የሚሆነው። እንግዲህ በአጠቃላይ ምን ስናይ እንግዲህ የዓለም ባንክና የአሜሪካን መንግስት በታዛቢነት ብቻ እንገኝበታለን ብለው የጀመሩት የድርድር ሂደት ነው እንግዲህ ወደ አስገዳጅ ሁኔታ ትላንትና ሰሞኑን እንግዲህ በይት በአሜሪካ ገንዘብ ሚኒስቴር በኩል የወጣው መግለጫ የሚያሳየው ኦልሞስት ሐሳቡን ግዴታ ኢትዮጵያ የመቀበል ሁኔታ እንዳለባት የሚያሳይ ነው። የኢትዮጵያ መንግስትም ሆነ ተደራዳሪዎቹ ጥልቅ በሆነና በሰከነ እንዲሁም ኢትዮጵያን ዘለቀይታዊ መፍትሄና ተጠቃሚ ሊያረግ የሚችል ውሳኔ ላይ እንደሚደርሱ ባለሙሉ ተስፋ ነን። የኢትዮጵያ ድምጽ ሬዲዮም እንግዲህ በሚቀጥለው ሳምንታቶች በዚህ ጉዳይ ላይ ጥልቅ እውቀትና የራሳቸውን የሞያዊ ድርሻ ያበረከቱ ሰዎችን ወደ ስቱዲዮአችን ጋብዘን እናመካከር ምን ወያይ ነው የሚሆነው። እንግዲህ በዚህ ይሄ የሀገራዊ አንድነታችን ነው እንግዲህ አባይ ኦሮሞ ነው፣ አባይ ትግራይ ነው፣ አባይ አማራ ነው፣ አባይ ሶማሌ ነው፣ አባይ አፋር ነው፣ አባይ ኢትዮጵያዊ ነው። ሁላችንም በአንድነት የሚያስተሳስረን ትልቁ ገመድ ነው አባይ። ታሪካችንም ነው፣ አንጥራ ሀብታችንም ነውና ተፈጥሮ የሰጠንን ሀብት የመጠቀም መብታችንን ኤክሰርሳይዝ ወይም ልናረግበት የሚገባን ባለሙሉ መብት መሆናችንን በአንድነት ወጥተን ማሳየት አለብን። ኢትዮጵያኖች በዋሽንግተን ይመስለኛል ተቃውሟቸውን አሳይተዋል በተቃውሞ ሰልፍ። እንግዲህ በተለያዩ ዓለማት ያለንም ኢትዮጵያኖች ሁኔታውን አይተን እንደ ሁኔታው የየራሳችን አቋም ይዘን ከኢትዮጵያ መንግስት በዚህ ዙሪያ ላይ አንድ ላይ በመቆም ልንደግፍ ልናበረታታ ይገባል እላለሁ። ምናልባት ተጨማሪ ሐሳቦች ካሉን ከዜና ወጃችንና ኢንተርቪው በኋላ ተመልሰን ሐሳብን ሰጥበት ሁኔ ጉዳይ ነው የሚሆነው። አድማጮቻችን በኢትዮጵያ ውስጥ እንግዲህ ባሳለፍነው ሳምንት የተለያዩ በሙስናና በተለያዩ ጉዳዮች ተይዘው የነበሩ እስረኞች እንግዲህ አጠቃላይ አቃቤ ህግ ከ60 በላይ የሆኑ እስረኞችን እንደፈታ መግለጫ ወጣበት ሁኔታ አለ። በሱና በተመሳሳይ ጉዳዮች ዙሪያ ከኢትዮጵያ እንግዲህ ባልደረባችን ጋዜጠኛ ብሩክ ሸቱ ያቀረበልን እንግዲህ መረጃ አለ እሱን እናደምጥና እንግዲህ ወደ ዜና ወጃችን በዛው እንሸጋግራለን። አድማጮቻችን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ ከወዲሁ ግብዣችን ነው። መልካም ቆይታ።
በሙስና በሰዋይ መብጠሰትና በሽምብር ወንጀሎች የተከሰሱ 63 ተጠርጣሪዎች ክሳቸው ተቋርጦ ከእስር እንዲፈቱ ተወሰነ። ባሳለፍነው ሳምንት ማክሰኞ የካቲት 17 ቀን 2012 ዓመተ ምህረት የፌደራሉ ዋና አቃቤ ሕግ በሰጠው ጋዜጣዊ መግለጫ በብርታብረትና ኢንጂነሪንግ ኮርፖሬሽን ሜቴክ ተፈጸመ ከተባለው ምዝበራ፣ በሶማሌ ክልል ከተካሄደው የሰዋይ መብጠሰት፣ ከሰኔ 15ቱ የባለስልጣናት ግድያና ከሲዳማ የክልልነት ጥያቄ ጋር ተያይዞ ከተነሳው ሁከት ጋር ግንኙነት አላቸው ተብለው ከተከሰሱ በመቶዎች የሚቆጠሩ ተጠርጣሪዎች መካከል 63ቱ ክሳቸው ተቋርጦ ከእስር እንዲፈቱ መወሰኑን ገልጿል። ከአቃቤ ሕግ ጋዜጣዊ መግለጫ አንድ ቀን ቀደም ብሎ የመንግስት ፕሬስ ሴክሬታሪ አቶ ንጉሱ ጥላሁን ከጋዜጠኞች ጋር ባደረጉት ውይይት የአገሪቱ ከፍተኛ ባለስልጣናት ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ቀደም ሲል ባደረጉት ስብሰባ የፖለቲካ ምህዳሩን ለማስፋት፣ ሀገራዊ መግባባት ለመፍጠርና የህዝብን ጥቅም ለማስከበር በማሰብ በተለያዩ ወንጀሎች ተጠርጥረው የታሰሩ ዜጎችን ለመፍታት ከስምምነት ላይ ስለመደረሱ ተናግረው ነበር። ማክሰኞ ዕለት ጋዜጣዊ መግለጫ የሰጡት የዋና አቃቤ ሕግ የህዝብ ግንኙነት ኃላፊ አቶ ዝናቡ ቱሉ የተከሳሾችን ክስ ማቋረጥ ያስፈለገበትን ምክንያት እንዲሁም ከግምት ውስጥ የገቡ ሌሎች ፍሬ ነገሮችን እንዲህ በማለት አስረድተዋል።
ለሀገራዊ አንድነት እንዲሁም ለለውጡ የሚኖረውን ፋይዳ ከግምት ውስጥ በማስገባት ለህዝብና ለመንግስት ጥቅም ሲባልና አንዳንድ ጊዜም ደግሞ ተጠርጣሪዎቹ በወንጀል ውስጥ የሚኖራቸውን ሚናና ክብደቶችን በግንዛቤ ውስጥ በማስገባት እነዚህ አካላት ክሳቸው እንዲቋረጥ ተደርጓል።
ክሳቸው ተቋርጦ ከእስር እንዲፈቱ ከተወሰነላቸው 63 ተጠርጣሪዎች መካከል ከፍተኛ የመንግስት ባለስልጣናት፣ የፖለቲካ ፓርቲ አመራሮችና አክቲቪስቶች እንዲሁም ነጋዴዎችና ሌሎች መደበኛ ዜጎች ይገኙበታል። በሜቴክ ተፈጸመ ከተባለው ምዝበራና የሙስና ወንጀል ጋር ተያይዞ ከታሰሩት መካከል የሜቴክ ዋና ዳይሬክተር የሜጀር ጀነራል ክንፈ ዳኘው ጽፈት ቤት ኃላፊ የነበሩትን ኮሎኔል አስመረት ኪዳኔን ጨምሮ ኮሎኔል ዙፋን በርሄና ሌሎች ተጠርጣሪዎች ክሳቸው እንዲቋረጥ የተወሰነ ሲሆን ሜቴክ ከገዛቸው የሪቬራና ኢምፔሪያል ሆቴሎች ግዢ ጋር ተያይዞ በከባድ የሙስና ወንጀል ተከሰው የነበሩ የዘመን ባንክ መስራች አቶ ኤርሚያስ አመልጋና የዓለም ገነት ኢንዱስትሪዎች ባለቤት አቶ ዓለም ፍጹም ከተፈቱት መካከል ይጠቀሳሉ። በሶማሌ ክልል ከተፈጸመው የሰብአዊ መብት ጥሰትና የጅጅጋው ሁከት ጋር ተያይዞ በእስር ላይ የነበሩት የክልሉ የህፃናትና ሴቶች ጉዳይ ቢሮ ኃላፊ የነበሩት ወይዘሮ ራማ ማህመድ እንዲሁም ወይዘሮ ዘምዘም ሐሰንና ሌሎችም ተፈተዋል። ሰኔ 15 ቀን 2011 ዓመተ ምህረት በአማራ ክልል ባለስልጣናትና በመከላከያ ከፍተኛ የጦር መኮንኖች ላይ ከተፈጸመው ግድያ ጋር ተያይዞ ከታሰሩ ፖለቲከኞችና የጸጥታ ሰዎች መካከል የአማራ ብሔራዊ ንቅናቄ የህዝብ ግንኙነት ኃላፊ የነበሩት አቶ ክርስቲያን ታደለና አቶ በለጠን ካሳን ጨምሮ ሌሎች የአብን አባላትም ተፈተዋል። የሲዳማን የክልልነት ጥያቄ ተንተርሶ በአዋሳና አካባቢው ከተፈጠረው ሁከት ጋር ተዛምዶ በቁጥጥር ስር ውለው ጉዳያቸው በፍርድ ቤት ሲታይ ከነበሩት መካከል አቶ አማኔል በላይነ፣ አቶ አዲሱ ቃሚሶና ሌሎች ተጠርጣሪዎችም ክሳቸው ተቋርጦ ከእስር እንዲፈቱ ሆኗል። በሌላ በኩል ከሜቴክ የሥራ ኃላፊዎች መካከል የድርጅቱ ዋና ዳይሬክተር የነበሩት ሜጀር ጀነራል ክንፈ ዳኘው፣ ምክትል ዳይሬክተር የነበሩት ብርጋዴር ጀነራል ጠና ቆርንዲን ጨምሮ ሌሎች በርካታ ተጠርጣሪዎች አሁንም በእስር ላይ ሲሆኑ የቀድሞው የሶማሌ ክልል ፕሬዚዳንት አቶ አብዲሌና በክልሉ ተፈጸመ ከተባለው ወንጀል ጋር ተያይዞ የታሰሩ ሌሎች ተጠርጣሪዎችም አልተፈቱም። በሰኔ 15ቱ የባለስልጣናት ግድያ እንዲሁም በሲዳማው ሁከት እጃቸው አለበት ተብለው ከተጠረጠሩት መካከልም ያልተፈቱ ስለመኖራቸው የቪኦኢ ምንጮች ጠቁመዋል። ባለቤታቸው በሰብአዊ መብት ጥሰት ዳሩን ለማስፋት ተገለጸ የፈለጉ ወይዘሮ መንግስት በነካጁ ለሁሉም ታሳሪዎች ምህረት እንዲያደርግ ተማጽነዋል። በተመሳሳይ በአንዳንድ የአገር ውስጥ መገናኛ ብዙሃንና የሶሻል ሚዲያ ገጾች ምህረት መደረጉ ካልቀረ ለተቀሩት ተከሳሾችም ሊደረግ ይገባል የሚሉ ድምጾች መስተጋባታቸውን ያስተዋልን ሲሆን በኢትዮጵያ በሚገኘው የጣሊያን ኤምባሲ ተጠልለው የሚገኙት የደርግ ከፍተኛ ባለስልጣናትም እንዲሁ የምህረቱ ተቋዳሽ ሊሆኑ ይገባል እየተባለ ነው። እኛም መንግስት የፖለቲካ ምህዳሩን ለማስፋት ብሔራዊ መግባባት ለመፍጠርና የህዝብን ጥቅም ለማስቀደም በሚል ሰበብ የ63ቱን ተከሳሾች ክስ ማንሳቱ እንዴት ይታያል? ያልተፈተኑ ተጠርጣሪዎችን አስመልክቶ ቤተሰቦቻቸው፣ ጠበቆቻቸውና ሌሎች ወገኖች ሊፈቱ ይገባል በሚል የሚያነሱት ቅሬታስ ተገቢ ነውን? በኢጣሊያ ኤምባሲ ተጠልለው የሚገኙት የደርግ ባለስልጣናት ምህረት ሊደረግላቸው ይገባልን? ለሚሉት ጥያቄዎች ምላሻቸውን ይሰጡን ዘንድ አንድ የህግ ምሁር እና ሁለት የተቃዋሚ ፓርቲ ከፍተኛ አመራሮችን አነጋግረናል። ከተቃዋሚ ፓርቲ አመራሮች መካከል ከ2003 ዓመተ ምህረት እስከ 2008 ዓመተ ምህረት የኢትዮጵያ ዲሞክራሲያዊ መድረክ ፓርቲን በመወከል ብቸኛው የፓርላማ አባል የነበሩትንና ኢትዮጵያ በሚገኘው የኢጣሊያ ኤምባሲ ተጠልለው የሚገኙት የደርግ ከፍተኛ ባለስልጣናትም እንዲሁ የመረቱ ተቋዳሽ ሊሆኑ ይገባል እየተባለ ነው። እኛም መንግስት የፖለቲካ ምህዳሩን ለማስፋት ብሔራዊ መግባባት ለመፍጠርና የህዝብን ጥቅም ለማስቀደም በሚል ሰበብ የ63ቱን ተከሳሾች ክስ ማንሳቱ እንዴት ይታያል? ያልተፈተኑ ተጠርጣሪዎችን አስመልክቶ ቤተሰቦቻቸው፣ ጠበቆቻቸውና ሌሎች ወገኖች ሊፈቱ ይገባል በሚል የሚያነሱት ቅሬታስ ተገቢ ነውን? በኢጣሊያ ኤምባሲ ተጠልለው የሚገኙት የደርግ ባለስልጣናት ምህረት ሊደረግላቸው ይገባልን? ለሚሉት ጥያቄዎች ምላሻቸውን ይሰጡን ዘንድ አንድ የህግ ምሁር እና ሁለት የተቃዋሚ ፓርቲ ከፍተኛ አመራሮችን አነጋግረናል። ከተቃዋሚ ፓርቲ አመራሮች መካከል ከ2003 ዓ.ም እስከ 2008 ዓ.ም የኢትዮጵያ ዲሞክራሲያዊ መድረክ ፓርቲን በመወከል ብቸኛው የፓርላማ አባል የነበሩትንና በአሁን ወቅት የኢትዮጵያውያን ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ከፍተኛ አመራር የሆኑትን አቶ ግርማ ሰይፉን እንዲሁም ቀደም ሲል የህዋት መስራች የነበሩትና በስደት ለ40 ዓመታት ያክል ባህር ማዶ ቆይተው ወደ አገራቸው በመመለስ የትግራይ ዲሞክራሲያዊ ፓርቲን በሊቀመንበርነት በመምራት ላይ የሚገኙትን ዶክተር አረጋዊ በርሄን ያነጋገርን ሲሆን ከህግ ምሁራን መካከል በአዲስ አበባ ዩኒቨርሲቲ የህግ ፋካልቲ መምህርና ጠበቃ የሆኑትን አቶ ሙልጌታ አረጋዊን አነጋግረናል። በቅድሚያ ለቪኦኢ ምላሻቸውን የሰጡት የኢዜማው ከፍተኛ አመራር አቶ ግርማ ሰይፉ ሲሆኑ መንግስት የ63ቱን ተጠርጣሪዎች ክስ ያቋረጥኩት የፖለቲካ ምህዳሩን ለማስፋት ብሔራዊ መግባባት ለመፍጠርና የህዝብን ጥቅም ለማስከበር ነው የሚል ምላሽ ሰጥቷል። እሁን ይህ የመንግስት እርምጃ የፖለቲካውን ምህዳር የሚያሰፋ ነውን? በማለት ላቀረብላቸው ጥያቄ ሲመልሱ
ታደርጉ በአፋጣኝ ሁኔታ
ምህረት መደረጉ ቃል ቀረ የተቀሩት ተጠርጣሪዎችም ምህረት ይገባቸዋል በሚል ለሚነሳው ቅሬታስ ያሉት አስተያየት ምንድነው በማለት ላቀረምላቸው ጥያቄ አቶ ግርማ የሚከተለው ምላሽ ሰጥተዋል። በኢጣሊያ ኤምባሲ ጻለው የሚገኙት የደርግ ባለስልጣናትስ የመረሱ ተቋዳሽ ሊሆኑ አይገባም ወይ በማለት ላቀረምላቸው የመጨረሻ ጥያቄ የሰጡን ምላሽ ደግሞ የሚከተለው ነው። የ63ቱ ተከሳሾች ክስ መቋረጥ የፍትህ ስርዓቱ ፈጣን ምላሽ መስጠት መጀመሩንና መሻሻሉን የሚያሳይ ነው በማለት ንግግራቸውን የጀመሩት ዶክተር አረጋይ በርሄ የመንግስትን እርምጃ አስመልክቶ በሰጡት አስተያየት የ63ቱ ተጠርጣሪዎች ክስ ተነስቶ የሌሎቹ የተሰወበትን ምክንያት በውል እንደማያውቁና የዚህን ምላሽ ለማግኘት መንግስትን መጠየቅ እንደሚያስፈልግ የጠቆሙት ዶክተር አረጋዊ በርሄ በርሳቸው ግምት ክሳቸው የተቋረጠላቸው ሰዎች ወንጀላቸው አነስተኛ መሆኑ ታሳቢ ተደርጎ ሊሆን እንደሚችል ተናግረዋል። የደርግ ባለስልጣናትን አስመልክቶ ላነሳንላቸው ጥያቄ ዶክተር አረጋዊ በርሄ ሲመልሱ ሌላው ስታታቸውን የሰጡት የአዲስ አበባ ዩኒቨርሲቲው የህግ መምህርና ጠበቃ አቶ ሙልጌታ አረጋይ ማንንም ሰው ከስር ሲፈታ በግሌ እጅግ ደስ ይለኛል ያሉ ሲሆን የ63ቱ ተጠርጣሪዎች ከስር መፈታት እንደተባለው የፖለቲካ ምህዳሩን ያሰፋው ይሆን ወይ በማለት ላቀረብላቸው ጥያቄ እንዲህ በማለት መልሰዋል።
ሰዎች እስከተፈጠረ ካሁን በኋላ አይጠየቁም። ሁለተኛ ተከሰውበት በነበረው ወንጀል እንደገና እንደማይጠየቁ አላቸው ወይ? ሶስተኛ ሰዎች ነገር ያዘ ነገር ካልነበረ የፖለቲካ ምህዳሩን ተጠቅሰዋል። ምሳሌ በስራ ወንጀል የሚጠየቁ ሰዎች ከነበሩ ስራ ወንጀል የክስ ክሶ ስለፈጠረው የፖለቲካ ስፔስ የሚሰጠው ስለዚህ ብዙ ያለው ቁልፎች አሉ። ይህ ነው ወይ ሚኒስትር ፓስካል የፖለቲካ ስፔሱ ያሰብሰዋል የሚለው ነገር የሚለው ኮንኮርሽን ላይ ለመጣት
ከእስር እንዲፈቱ ከተወሰነላቸው ዜጎች ጋር በተመሳሳይ ወንጀል ተጠርጥረው የታሰሩ ግን ያልተፈቱ ዜጎችም ሊፈቱ ይገባል የሚል ቅሬታ አለ። እንደ ህግ ባለሙያነቱ ቅሬታውን እንዴት ያዩታል ስንል አቀረብነው ሌላ ጥያቄ። አቶ ሙልጌታ ሲመልሱ
በተመሳሳይ ወንጀል ታስረው ወይም የታሰሩ ሰዎች የሆነ ክፍል ከነሱ ተፈቶ ሌላ ወገን ሲቀር ልካት ይሄ ክስራ ስለዚህ መጀመሪያ መጠራት ያለበት በተመሳሳይ ወንጀል ነበር ወይ ታሰሩት ሁሉ
ጣሊያን ኤምባሲ ተጠለው የሚገኙት የደርግ ሹማምንት ምህረት ይገባቸዋል የሚሉ ወገኖች አሉ። ይህንስ እንዴት ያዩታል ለሚለው ጥያቄያችን በሰጡን ምላሽ በፌደራል ህገ መንግስት በሰብአዊ ፍጡር ላይ ስለሚፈጸሙ ወንጀሎች በሚደነገገው ክፍል በዘር ማጥፋት ወንጀል ጥፋተኛ ተብሎ የተፈረደባቸው ሰዎች ምህረት እንደማይደረግላቸው ስለሚደነግግ የነርሱንም ጉዳይ በምህረት ለማስተናገድ የሚቻል አይመስለኝም ብለዋል። በዚህ ጉዳይ ላይ የፌደራሉ ጠቅላይ አቃቤ ህግ የሥራ ኃላፊዎች አስተያየታቸውን እንዲሰጡን ያደረግነው ሙከራ ለጊዜው አልተሳካልንም። ብሩክ እሸቱ ነኝ ለኢትዮጵያ ድምፅ ሬዲዮ ከአዲስ አበባ።
ማስተዋቂያ። የኢትዮጵያ ማህበረሰብ ስዊድን ጠቅላላ ጉባኤ ለማህበሩ አባላትና ደጋፊዎች በሙሉ የኢትዮጵያ ማህበረሰብ በስዊድን ቅዳሜ ማርች 14 ቀን ከቀኑ 14 ሰዓት እስከ 17 ሰዓት በቮርቢስ ፕላን 58 በሚገኘው የማህበራችን ሎካል በሚካሄደው የማህበራችን ጠቅላላ ጉባኤ ላይ እንድገኙልን ዘንድ በአክብሮት ጠርተናል። እንደሚያውቁት ከዚህ በፊት ሁለት ጊዜ ስብሰባ ተጠርቶ ምላተ ጉባኤ ባለመሟላቱ ስብሰባው ሊተላለፍ ግድ ሆኗል። በዚህ ስብሰባ ላይ የማህበሩ የወደፊት አቅጣጫና የሥራ ዕቅድ በዝርዝር የሚቀርብበትና የሚወሰንበት እንዲሁም ሥራ አስፈጻሚውና ቦርዱ እንዲሟላ የሚደረግበት ስለሆነ የእርሶ መገኘት ወሳኝ ነው። በዚህ አጋጣሚ የሚቀርቡትንም የአባልነት ክፍያ ቀደም ሲል በተላከውለት ስዊድ ባንክ በሚገኘው የማህበሩ ሂሳብ ቁጥር ስዊሽ ያስገቡ ዘንድ እናስተዋውቃለን። ያስተዋውሉ አመታዊ ጉባኤው ቅዳሜ ማርች 14 ቀን ከ14 ሰዓት እስከ 17 ሰዓት ሲሆን ቦታው ቮርብሪስ ፕላን 58 ነው።
እንደምናረፈዳችሁ አድማጮች ከረፋዱ 11 ሰዓት ሆኗል። ከኢትዮጵያ ድምጽ ሬዲዮ የሳምንቱ አበይት ዜናዎች ከተለየ ሰማሉ። የኢትዮጵያ መንግስት የሀገሪቱን ጥቅም የሚነካ ድርድር እንደማያደርግ አስታውቋል። የሚኒስትሮች ምክር ቤት ባደረገው ስብሰባ የታላቁ የኢትዮጵያ ህዳሴ ግድብ አስመልክቶ ማንኛውም ነገር የኢትዮጵያን ፍላጎትና ጥቅም በሚጠብቅ መልኩ ብቻ እንደሚከናወንና ብሔራዊ ጥቅሟን የሚነካ ድርድር የኢትዮጵያ መንግስት እንደማያደርግ አስታውቋል። የውጭ ጉዳይ ሚኒስቴርና የውሃ መስኖና ኤነርጂ ሚኒስቴር ደግሞ የአሜሪካ ገንዘብ ሚኒስቴር የታላቁን የህዳሴ ግድብ የውሃ ሞላልና አለቃቀቅን በተመለከተ ሲደረግ ከነበረው ድርድር አንጻር ያወጣውን መግለጫ ተከትሎ ከፍተኛ ቅሬታ በኢትዮጵያ መንግስት በኩል መፈጠሩን ገልጿል። የኢትዮጵያ መንግስት በአሜሪካ ለመግለጫው በሰጠው ምላሽ የግድቡን ውሃ ሙሌት ከግንባታው ትይዩ በፍትሃዊና ምክንያታዊ አጠቃቀም እንዲሁም ጉልህ ጉዳት ለማድረስ መርሆች መሰረት የምታከናውነው ይሆናል ብሏል። የኢትዮጵያ መንግስት በተጨማሪም የግድቡን የውሃ ሙሌትና የውሃ አለቃቀቅ መመሪያና ደንብ ለማዘጋጀት የሚደረገው ድርድር ተጠናቋል በሚል የተሰጠው መግለጫ እንደማይቀበለው ይፋ አድርጓል። የኢትዮጵያ መንግስት በመግለጫው እንዳለው ግብጽና ሱዳን በተስማሙት መሰረት ሁሉንም የግድቡ ደህንነት የሚመለከቱ ጉዳዮች በዓለም አቀፍ ባለሙያዎች የተሰጡትን ምክረ ሐሳቦች ማፈጸሟን እንደሚቀጥል ገልጿል። በተጨማሪም ኢትዮጵያ የታላቁ የኢትዮጵያ ህዳሴ ግድብ የውሃ ሙሌትና አለቃቀቅ መመሪያና ደንብ ለማዘጋጀት እንዲሁም የቀሩ መሰረታዊ ልዩነቶች ለመፍታት በተጀመረው ሂደት ለመቀጠል ቁርጠኛ መሆኗን ከመንግስቱ መግለጫ ለማወቅ ተችሏል። በተያያዘ ዜና በሀገር ቤት የሚገኙ የተቃዋሚ ፓርቲ አመራሮችና ተቃዋሚ ፓርቲዎች የአሜሪካ መንግስት በኢትዮጵያ ላይ እየፈጠረ ያለውን ጫና በማውገዝ መግለጫ አውጥተዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኦፌኮና የአማራ ብሔራዊ ንቅናቄ አባይን በተመለከተ ጠንካራ አቋም እንዲያራምድ የኢትዮጵያ መንግስት የሚያሳዩ መግለጫዎችን አውጥተዋል። የኦሮሞ ነጻነት ግንባር ስራ አስፈጻሚ አባላትን ጨምሮ 9 ግለሰቦች ትናንት ቅዳሜ በቁጥጥር ስር መዋላቸውን የድርጅቱ ቃል አቀባይ ተናገሩ። አቶ ቶሌራ ደባ ለቢቢሲ እንዳረጋገጡት ቅዳሜ ማለዳ አመራሮቹ በጋራ ይኖሩበት የነበረው ቤት በፖሊስ የተበረበረ ሲሆን አካባቢውን በፖሊስ ተከቦ ቆይቷል። ከዚያም በተለምዶ ሶስተኛ ወደሚባለው ፖሊስ ጣቢያ መወሰዳቸውን ይገልጻሉ። በቁጥጥር ስር ከዋሉት ስራ አስፈጻሚ አባላት መካከል አቶ አብዲስ አረጋና አቶ ሚካኤል ቦረን የሚገኙ ሲሆን የድርጅቱ የማህበረሰብ ጉባኤ አባል አቶ ኬነስ አያና፣ የኢኮኖሚ ጉዳዮች አማካሪ አቶ ያዲ አብዱል ከሹር፣ የዲፕሎማሲ አማካሪ ዶክተር ሽጉጥ ገለታ እንዲሁም 2 ሹፌሮችና 2 ጠባቂዎች ጨምሮ መታሰራቸውን ቃል አቀባዩ ተናግረዋል። አቶ ቶሌራ አክለውም ቅዳሜ ማለዳ የአመራሮቹ ቤት መበርበሩን ከጀመረበት ሰዓት አንስቶ ልናገኛቸው ስላልቻለን የታሰሩበትን ምክንያት ማወቅ አልቻልንም ብለዋል። አቶ ቶሌራ እንደሚሉት በቅዳሜ ማለዳ በአባላቶቹና በአመራሮቹ መኖሪያ የተደረገው ብርበራ ያለ ፍርድ ቤት ትዕዛዝ የተካሄደ ነው። እነዚህ በቁጥጥር ስር የዋሉት የኦነግ አመራሮች በጋራ ይኖሩ የነበረው አዲስ አበባ ካራቆር በሚባል አካባቢ መሆኑን የተናገሩት አቶ ቶሌራ እስካሁን በቁጥጥር ስር የዋላቸው አካል ማን እንደሆነ እንዳላወቁ ተናግረዋል። ይህን ጉዳይ ለማጣራት ወደ አዲስ አበባ ፖሊስ ኮሚሽን ህዝብ ግንኙነት የደወሉ ቢቢሲ ምላሽ አለማግኘቱን አስታውቋል። የኢትዮጵያ ሚኒስትሮች ምክር ቤት ትናንት ባካሄደው መደበኛ ስብሰባ አዲስ የቋንቋ ፖሊሲ ማጽደቁን አስታውቋል። በዚህም መሰረት 4 ቋንቋዎች አፋን ኦሮሞ፣ ትግርኛ፣ ሶማሊኛና አፋርኛ ከአማርኛ በተጨማሪ የፌዴራል የስራ ቋንቋ እንደሚሆኑ መወሰኑ ተዘግቧል። ይሁን እንጂ አፈጻጸሙ በአጠቃላይ እስከ 10 ዓመት ሊወስድ እንደሚችል ተዘግቧል። በማጂ ወረዳ ዋና ከተማቱን በተደረገ ተቃውሞ ላይ የጸጥታ አስከባሪዎች በተኮሱ ጥይት 6 ሰዎች መገደላቸውን የሕክምና ተቋም ኃላፊ ተናግረዋል። የዞኑ ባለስልጣናት የሞቱት ሰዎች 2 ብቻ መሆናቸውን ሲገልጹ የወረዳው ምክትል አስተዳዳሪ መታሰራቸውን በመቃወም በተደረገ ሰልፍ ላይ ነው ከ10 በላይ ሰዎች በጥይት መቁሰላቸውን የአይን እማኝ የተናገሩት። በደቡብ ክልል ማጂ ወረዳ ቱም ከተማ ባሳለፍነው ሳምንት በተደረገው ተቃውሞ ላይ የጸጥታ ኃይሎች በተኮሱ ጥይት 6 ሰዎች መገደላቸውን ነው የሕክምና ተቋም ኃላፊ በተለይ ለዶችቨል የተናገሩት። የዞኑ ባለስልጣናትና የአይንማኙ ጸጥታ ኃይሎች በተኮሱ ጥይት ከተገደሉት በተጨማሪ ሌሎች ከ10 በላይ ሰዎች መቁሰላቸውን አረጋግጠዋል። ሰልፉ የተደረገው አዲስ በተዋቀረው በምዕራብ ኦሞ ዞን የምትገኘውን የማጂ ወረዳ ምክትል አስተዳዳሪና የጸጥታ ቢሮ ኃላፊ መታሰራቸውን በመቃወም መሆኑ ተዘግቧል። በሌሎች አጫጭር ዜናዎች መንግስት በታገቱት የደምቢዶሎ ዩኒቨርሲቲ ተማሪዎች ላይ የሚከተለውን አካሄድ የኢትዮጵያ ሰብአዊ መብት ኮሚሽን ወቅሷል። በጸጥታ ችግር ሳቢያ ኮሚሽኑ እገታውን በቦታው ማጣራት እንዳልቻለም አስታውቋል። መንግስት የምርመራ ውጤት ለህዝብ እንዲያሳውቅ ኮሚሽነሩ መጠየቃቸው ተዘግቧል። ኦብነግ ከብልጽግና ፓርቲ ጋር ድርድር እንደጀመርኩ የሚናፈስብኝ ወሬ ሐሰት ነው ብሏል በትዊተር ገጹ። አሁንም የህብረ ብሔራዊ ፌዴራላዊ ዲሞክራሲያዊ ጥምረት አባል መሆኑን ገልጿል። ግንባሩ የሚታገለው የራስን እድል በራስ ለመወሰን እንጂ ለስልጣን ወንበሮች አይደለም ብሏል። ምስረታ ላይ ያለው የኢትዮጵያ አረንጓዴ ፓርቲ ከኢዜማ ጋር ሊዋሃድ እንደሆነ ኢዜማን ጠቅሶ አዲስ ስታንዳርድ ዘግቧል። የፓርቲው አባላት በኢዜማ አቀባበል እንደሚደረግላቸውም ተዘግቧል። አረንጓዴ ፓርቲ ምስረታ ላይ መሆኑን ባለፈው መዘገቡ ይታወሳል። ኢትዮጵያ ግብጽ በአባይ ውሃ አጠቃቀም ላይ በፈረመቻቸው የቅኝ ግዛት ውሎች እንደማትገዛ የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተናግረዋል። አቶ ኃይለማርያም ይህን ያሉት ከሱዳናዊው ቢሊዮነር ሞ ኢብራሂም ጋር ባደረጉት ቃለ ምልልስ እንደሆነ ተዘግቧል። በመጨረሻም አንጋፋ የማስታወቂያ ባለሙያ አቶ ብሸት ወርቅ አለማው ከዚህ ዓለም በሞት ተለይተዋል። አቶ ብሸት ባደረባቸው ህመም በቅዱስ ገብርኤል ሆስፒታል በሕክምና ሲረዱ ቆይተው ትናንት ከዚህ ዓለም በሞት ተለይተዋል። በኢትዮጵያ የማስታወቂያ ኢንዱስትሪ ውስጥ ፈርቀዳጅ የነበሩት አቶ ብሸት አንበሳ የተባለ የማስታወቂያ ድርጅት በመክፈት በዘርፉ ከፍተኛ አስተዋጽኦን አበርክተዋል። በተጨማሪም አቶ ብሸት ከቅርብ ጊዜ ወዲህ የኢትዮጵያ ፐብሊክ ዲፕሎማሲ ቡድን አባል በመሆን ሀገራቸውን በመወከል የህዝብ ለህዝብ ግንኙነት እንዲሻሻሉ የድርሻቸው መወጣታቸው ተዘግቧል። የሳምንቱ አበይ ዜናዎች በዚሁ ተጠናቀዋል። ከቀሪ ፕሮግራሞች ጋር መልካም ቆይታ።
አቤት እርሳት ብሎ ፈራጅ ያልተነካ ያልተወጋ ሰው እሱ ይድረስበት እንደሌለ
Zor zor na londe mazor sat sat la bande mazat yadergenal kilun yersat sat sat zor zor na londe mazor sat sat la bande mazat yadergenal kilun yersat sat sat
አድማጮቻችን ማስተዋቂያውን እንደግማለን አንድ ጊዜ የኢትዮጵያውያን ማህበረሰብ በስዊድን ተክላላ ጉባኤ ለማህበሩ አባላት እና ደጋፊዎች በሙሉ የኢትዮጵያውያን ማህበረሰብ በስዊድን ቅዳሜ ማርች 14 ቀን ከቀኑ 14 ሰዓት እስከ 17 ሰዓት ቮርብሪስፕላን 58 በሚገኘው የማህበራችን ሎካል በሚካሄደው የማህበራችን ተክላላ ጉባኤ ላይ ይገኙልን ዘንድ በአክብሮት ጠርተናል። እንደሚያውቁት ከዚህ በፊት ሁለት ጊዜ ስብሰባ ጠርቶ መላእተ ጉባኤ ባለማሟላቱ ስብሰባው ሊተላለፍ ግድ ሆኗል። በዚህ ስብሰባ ላይ የማህበሩ የወደፊት አቅጣጫ እና የሥራ ዕቅድ በዝርዝር የሚቀርብበትና የሚወሰንበት እንዲሁም ሥራ አስፈጻሚውና ቦርዱ እንዲሟላ የሚደረግበት ስለሆነ የእርሶ መገኘት ወሳኝ ነው። በዚህ አጋጣሚ የሚቀርቡትንም የአባልነት ክፍያ ቀደም ሲል በተላከውለት ስዊድ ባንክ በሚገኘው የባበሩ ሂሳብ ቁጥር ስዊሽ ያስገቡ ዘንድ እናስታውሳለን። ያስታውሱ አመታዊ ጉባኤው ቅዳሜ ማርች 14 ቀን ከቀኑ 14 ሰዓት እስከ 17 ሰዓት ሲሆን ቦታው ቮርብሪስ ፕላን 58 ነው።
አድማጮቻችን እንግዲህ ዜና ወጃችንን አድምጠን ተመልሰናል። ያው መግቢያችን ላይ ቃል በገባነው መሰረት እንግዲህ ከዜና ወጃችን ቀጥሎ አሁንም እናቀርበው መግቢያችን ላይ በተወሰነ መልኩ ሐሳብ ለመስጠት እንደሞከርነው እንግዲህ ዓለማችንን እያስጠነቀቀት ካሉት ጊዜያዊ ሁኔታዎች አንፃር እንግዲህ የዓለም ጤና ድርጅት ኮቪድ-19 ብሎ የሰየመው ወይም የኮሮና ቫይረስ በተለይ ደግሞ የመተንፈሻ አካላትን እያጠቃ ያለው ቫይረስ እና ስርጭት ዙሪያ ነው። ይሄንን በተመለከተ የጤና ባለሙያ የሆኑትን ዶክተር መሰረትን ሐሳባቸውን ወይም ሙያዊ ትንተና እንዲሰጡን ጠይቀን ፈቃደኛ ሆነው ወደ ስቱዲዮአችን ቀርበዋል። በአቀድሚያ በአድማጮቼ ስም አመሰግናለሁ። ዶክተር መሰረት ይስማውታል?
አዎ ይስማኛል።
እሺ እጅግ በጣም አርጌ አመሰግናለሁ። እንግዲህ ስለ ኮሮና ቫይረስ እንግዲህ ዓለም አውታሮች የዜና አውታሮች የሚዘግቡት ዘገባ በየቀኑ እየተደመጠ ነው ያለው። ከቀን ወደ ቀን እጅግ በጣም አሳሳቢና አስጨናቂ የሆነበት ሁኔታ ነው ያለው። በአጠቃላይ እንግዲህ ከ86000 ህዝብ በላይ በዓለም ዙሪያ በዚህ ቫይረስ የተጠቃበት ሁኔታና ከ2000 ህዝብ በላይ የሞተበት ሁኔታ ነው ያለው። ከ56 ሀገራቶች በላይ ተስፋፍቷል ነው እየተባለ ያለውና ስለዚህ ኮሮና ቫይረስ አጠቃላይ ባህሪ ጥቃትና ሁኔታ እንዲሁም መደረግ ያለበት አጠቃላይ ሁኔታዎችን በተመለከተ እርስዎ ሙያዊ ትንተና እንዲሰጡኝ ነው እንግዲህ ያየሩ ለርሶ ልስጥ።
በጣም አመሰግናለሁ እኔም ይሄንን እድል ስለሰጠኸኝ። እርግጥ ጊዜው አጭር ነው ግን የቻልነውን እስከተናገርን ድረስ በቂ ለጊዜው በቂ ይሆናል ብዬ አስባለሁ። በአጠቃላይ ስለ ቫይረስ ብገልጽ ቫይረስ መከላከል እንጂ ማከም አስቸጋሪ የሆነ ህዋስ ነው። ስለዚህ ነው ብዙ ክትባቶች አሉት። ከልጅነታችን ጀምሮ የምንከተበው ያለው ነገር ቫይረስ የሚያመጣቸውን በሽታዎች ነው። ቫይረስን በተቻለ መራቅ እንጂ ልታክመው የማትችል ትንሽ ስንጥር የመሰለ ነገር ሄዶ የራሳችን ሰውነት የራሳችን ሴሉስ ገብቶ ሴሉን እንደ በራሱ ዘዴ የሚያዝ ነገር ነው። ስለዚህ ነው ክትባቶች መኖር ያለባቸው አስቀድሞ መከላከያ። ስለዚህ ቪሮሎጂ የሚባለው ራሱ ትልቅ ሳይንስ ነው። ከዛ ከቪሮሎጂ ቀጥሎ ደግሞ ኢሚኖሎጂ ቫይረስ ኢሚዩን ሲስተማችንን የራሳችንን በሽታ ለመከላከል ያለን የራሳችንን ኃይል ማጠንከር እንጂ በሌላ ህክምና ልናድነው የምንችል ልናስወግደው የምንችል እንደ ባክቴሪያ አይደለም። ምክንያቱም ቫይረስ በጣም ይለዋወጣል። ሚውቴሽን የሚባለውን ነገር ያው ተሰማላችሁ። አንድ ነገር ስታደርግ ለውጦ ይመጣና ራሱን ሴሉን በራሱ ያዘዋል። አሁን ቀጥታ ወደ ኮሮና ቫይረስ ከሄድን የኮሮና ብዙ የተለያዩ ግሩፖች አሉ። ለምሳሌ HIV ቫይረስ አለ፣ በሽታው ኤድስ ይባላል። ይሄኛው ደግሞ የቅድም አንተ በትክክል እንዳልከው ኮቪድ-19 የተባለው በ2019 ነው ነገሩ የተከሰተው። እርግጥም አሁን ስምምነት ላይ አይደለም እንዴት መቼ እንደተጀመረ ገና ብዙ ነገሮች እየወጡ ነው ያሉት። እና በሽታው እንደሱ ይባላል። ቫይረሱ ደግሞ በፊት ታስታውሱ እንደሆነ ሚድል ኢስት MERS የሚባለው ሳር የሚባለው የነሱ ፋሚሊ ነው ኮሮና ቫይረስ። የመተንፈሻ አካላችንን ነው ሊያጠቀው እና የዛ ዘል ነው። ግን ኮሮና ቫይረሶች ብዙዎቹ አደገኞች አይደሉም፣ እንደዚህ ጉንፋን ይዞን የሚለቁን ናቸው። ይሄ ግን የተለየ ስትሬን ነው፣ የተለየ በጣም መጥፎ የሆነ የቫይረስ አይነት ነው። ስለዚህ ነው በጣም ትልቅ ችግር እያስከተለ ያለው። ኖቬል ኮሮና ነው የሚባለው። ያው እንደምታውቁት የተባለበት አዲስ ስለሆነ ነው፣ ያልታወቀ ስለሆነ እንደሱ የሚልም ስም ተሰጥቶታል። ከዚህ ምንድን ነው ማድረግ ያለብን ከሚለው ቅድም ከተናገርኩት ቫይረስን መከላከል እንጂ ማከም በጣም አስቸጋሪ ስለሆነ መከላከል ምንድን ነው ማድረግ ያለብን? በጣም ቀላል የሆኑ ነገሮች ናቸው። ምክንያቱም እጅ መታጠብ በደንብ አድርጎ፣ ከዛ ደግሞ እጅን ከአይን፣ ከአፍንጫ፣ ከአፍ እነዚህ ነገሮች ሊገቡ ወደ ውስጣችን ከሚችሉበት መንገድ ማሰብ ኮንሺየስሊ። ሌላ ቀን አናስበውም፣ ቁጭ ብለን አይናችንም አይወጀው ሁሉ ነገር እንነካካለን። እሱን ማሰብ በጣም የሚስል ሰው ካለ መሸሽ፣ ይሄ ሶሻል አይ ሜጀር ከሚባለው የተጠረጠረ ካለ ከዛ መሸሽ። ስንስል ደግሞ በጣም በተቻለ መጠን ይሄ እጃችንን አጥፈን ምንድነው የሚባለው የእጅ ምንትናችን ላይ እንዲህ አፍነን ወይም ደግሞ መሳያ ማህረብ ይዘን በሱ ላይ መሳል፣ በጣም ቤዚክ መሰረታዊ የሆኑ ነገሮች ናቸው ልናደርግ የሚገባን። ይሄን በዚህ አይነት ልንከላከል እንችላለን። ግን ደግሞ የታመምን ከመሰለን ምንድነው ማድረግ የሚገባን ብለን ደግሞ ነው እንግዲህ በጣም ቀላል ነገሮችን ለማንሳት ነው። የታመምንና እንትን ያልን ከመሰለን ወደ ስራም ከመሄድ ከሰውም ከመደባለቅ ምን ከማለት ጠንቀቅ ማለት ዋናው ትልቁ 98% ትኩሳት ነው። ሳል አለው። ሳሉ ደግሞ ደረቅ ሳልና ድራይ ኮፍ እና ፕሮዳክቲቭ የሚባለው አለ። አክታ ያለው ሳልና ደረቅ ሳል፣ የዚህ ሳሉ ደረቅ ነው እና የመተንፈስ ችግር እፍን የማድረግ ሁኔታ ከተሰማን ደግሞ የስጋ ቁርጥማት ነው። መስላችን በሙሉ ማመም ከጀመረ ድካም ካለን እነዚህ አሁን በጣም የተለመዱ ነገሮች ናቸው። ነገር ግን ሁኔታው ድሮ ካሰብነው የተለየ ሊሆን ስለሚችል ያንን በሚሰማን ጊዜ ይሄ የተስተካከለ ሀገር ስለሆነ ደውለን 1177 ደውለን እንዲህ ይሰማኛል ምን ላድርግ ብለን ያው የተዘጋጀ ነገር አለ ቁጭ ብሎ ይሄንን ነገር የሚጠብቅ እንከላከለዋለን። እንግዲህ እንዲህ አይነቱ ቀላሉ ነገር ሊያስቸግር የሚችለው እንኳን በተለይ እንዲከባድ የሆነው በደንብ ኢንፍራስትራክቸር የሌለው እንደኛ አይነት ሀገር ሲሆን አስቸጋሪ ይመስለኛል። ከዛ በተረፈ እንግዲህ እንደምናየው እርግጥ የሞተውን ነው የምንሰማው። ብዙ አሁን 80 የመጨረሻው ባለም ላይ ያለው ግሎባል እንትኑ 85403 ሰው ነው ግሎባል ይታመመ የሚባለው። እስከ ባለፈው 24 ሰዓት ውስጥ 1753 ግሎባል ይተያዘ የሚባለው። ይሄ ከዚህ በሙሉ 79394ቱ ቻይና ውስጥ ነው ያለው። ግን የዚህ ለምሳሌ 50% ያው ኦል ያህል ድኗል። የሞተው 2838 ነው። ግን አስር የጫጨቱ አከሄዱ መድኃኒት አለመገኘቱ በሙሉ የሚያሰጋ አይነት ሂደት ነው። አሁን ሃይ ሪስክ ቀደም እንደተናገርከው እና ፍርሃት ላይ ነው ያለው የዓለም የጤና ድርጅት። ከሚያስገርሙኝ ነገሮች ስታቲስቲኩን ዛሬ ጠዋት ተነስቼ ሳይ ነበርና ቪየትናም፣ ኢንዲያ እና ራሻ ቪየትናም 16 ህንድ 3 ራሻ 2 ታሞ ሁሉም ድነዋል ነው የሚለው። እና ነገሩ ምን አይነት በደንብ መጠናት ያለበት አይነት ነገር እንደሆነ ይስማኛል። እንዴት ይተላለፋል የሚባለው ደግሞ ብንሄድ ከከብት ነው እንግዲህ ይሄ ከዚች ቅድም እንዳልከው ሁዋን ከምትባለው ከተማ ሁቢ ፕሮቪንስ ውስጥ የነበሩት ገበያ ውስጥ የነበሩት ሰዎች ናቸው በሽታውን ይዘው የተገኙት። ግን ጣሊያን ጋር ስትሄድ ምንም ግንኙነት የሌለው ሰው ነው የታመመው እንደ ሪፖርቱን እንዳየሁት። ግን ዋናው በፊትም የሚድል ኢስቱንም የሳርንም ይሄንንም ታየህ ከከብት ነው፣ ከነዚህ ከሌሊት ወፍ፣ ከነዚህ ደግሞ ቻይና ውስጥ ብዙ እንትኖች ሌላ ቦታ የማይበሉ ግን እዛ ብዙ የሚበሉ እንስሳዎች አሉ፣ ከነሱ ነው መጣ የተባለው። ትልቁ ደህና ነገር ከዜሮ እስከ 9 ዓመት ያሉ ያለ አንድም ሰው አልሞተም። ሞርቢዲቲ መታመም ትንሽ ነው። ብዙ የሞተው ከ60 እስከ 69 ዓመት ያለ ሰው ነው። ይሄ የሚያመለክተኝ በህክምና አንጻር ሳይው ይሄ ኮሞርቢዲቲ የሚባሉት ነገሮች አሉ። የልብ በሽታ፣ የስኳር በሽታ፣ የመተንፈስ ችግር፣ የአስም፣ ሌሎች በሽታዎች ያላቸው ሰዎች በጣም ይጠቃሉ። እና እነዚህ ነገሮችን ዘርዝሮ መረዳትና ማወቅ የሚጠቅመው ለምንድን ነው? ሰው እንዲህ ፓኒክ በጣም በቃ በሳይኮሎጂካሊ ችግር ውስጥ እንዳይገባ ሶሻል ሚዲያውም በጣም እንደምታውቁት በፖለቲካ ብቻ ሳይሆን በበሽታም ቢሆን ብዙ ያልሆነ ወሬዎች ያስፋፋል። እና ነገሩ ምንድን ነው ብሎ መረዳትና ምን ማድረግ ይገባኛል የሚለውን ማወቅ ለዚህም ረጋ ብለህ ነገሩን ለመረዳት ይጠቅማል እላለሁ።
እጅግ በጣም አርጌ ነው ማመሰግነው። ምናልባት እንግዲህ በኮሮና ቫይረስ ከተያዙ ሰዎች ምናልባት በራሳቸው ኢሚዩን ተቋቁሞ የዳኑ አሉ ይባላል ያለ ህክምና እርዳታና፣ ምናልባት ይሄ የሰውነት የራሳችንን ኢሚኒቲ በማጎልበትና ራሳችንን በማከም ደረጃ ምን ወስደው ሜጀር ካለ እሱን አንደኛ፣ ሁለተኛ ደግሞ በእንደዚህ አይነት መንገድ የመዳን ፕሮባቢሊቲው ምን ያክል ነው የሚለውንም በዛው አርገው ለማህበረሰባችን እንዲገልጹልን ነው። በተጨማሪ እንግዲህ የሌላ የእስራኤላኖች እንግዲህ የላብራቶሪ ተመራማሪዎች የግሩፕ ኦፍ እስራኤል ሪሰርችስ አት ጋሊሊ ሪሰርች ኢንስቲትዩት ሚሉት ቫክሲኔሽን አግኝቻል ወይ ያለ ያወጣው መረጃ አለና በሶስት ሳምንት ውስጥ አደርሳለሁ ሚላልና እሱንስ ያይዞ ያለው መረጃ እውነታነት ምን ያክል ነው የሚለውንም ነው ለአድማጮች እንዲያደርሱልኝ።
አዎ ልክ ነህ። ይሄ የእስራኤሉን የማይቻለው እስራኤል ሁለት ነገር ነው። አንዱ በራጅ በሳምባራጅም ላይ በሙሉ ስዕሎቹ እየተላኩላቸው አንድ ውጤት እንትን ብለዋል፣ ቫክሲንም እናደርሳለን ብለዋል። ብዙ ጊዜ ይደረጋል። ትዝ ይልህ እንደሆነ ለኤቦላም እንደዚሁ ተደርጓል። ግን ነገሩ ኤቲካሊ ይሄ ኤቲክ ኮሚቴ የሚባል አለ። ምንድን ነው በአማርኛ ኤቲክ? ይሄ የሞራል ነገር በደንብ ተጠንቶ አንድ ቫክሲንም ሆነ መድኃኒት በደንብ ከሁሉ ደረጃዎች አልፎ ነው መሄድ ያለበት። ይሄ በሽታ መንገዱ እየባሰና ብዙ ሰው እየሞተ ብዙ ነገር እንትን እያለ ከሄደ እስራኤልም ያለው እንትንም አለ ታይፔ ታይዋን የት ውስጥ አንድ ነገር ያገኙ ነው እሱን መውጋት ይገደዱ ይሆናል አሁንም እኮ እነዚህ የዳኑት ሰዎች ላይ የኤችአይቪ አንቲቫይራል መድኃኒት ተሰጥቷቸዋል የተለያዩ አንቲቫይራል የሆኑ ነገሮች ተሰጥቷቸዋል እንትኑን አናቅም ዲቴይሉን ግን የራስን ኢሚዩኒቲ እንዴት ነው ማሻሻል የሚቻለው የምትለው ኢሚዩን የምትሆነው ካንድ በሽታ ወይ ክትባቱን ወስደህ ነው ወይም ታመህድነህ ነው የራስህን ቢልድ ልታደርገው ይሄ ነው የሚያሳየው በሽታው ራሱ ኢሚዩኒቲ ወይም ያንተ የበሽታ የመከላከል ኃይል ጥሩ ከሆነ አይገድል የሚገልህ ወይም መጥፎ ቦታ የሚያደርስህ አይደለም እንደ ቅድም እንዳልኩት ነው ኮሮና ቫይረስ እኮ 7 አይነት አለ አይደንቲፋይድ የሆነ አሁን ሌሎቹ አራቱ ዝም ብለን ጉንፋን እየያዘን የምንተው ነው ቫይረስ ነው አሳለኝ ምናምን ብለን የምንተዋቸው ናቸው ነገር ግን እንደ ተባለው ይሄ እንዳልከው ከ60 እስከ 69 አመት 3% ነው የሞተው ከ70 እስከ 79 8% ምንድነው ይሄንን ለኔ የኔ ነው ይሄ ከማይ ቴክ ይላል ይሄ ማነፋሪ ዘካሪያ ሚመስለኝ አሁን ቁጭ ብዬ እናንተ ካላችሁኝ በኋላ ሳየው ብዙ በሽታዎች አሉ የደም ብዛት ስኳር ምን ብዙዎች ግን ይጀምሩት ከ50 እስከ 60 አመት ባለው ከ60 እስከ 69 አመት ያለው ሰው አንድ የሆነ በሽታ አለው ከዛ አልፎ 80 አመት የደረሰው ብዙ ጊዜ ደና ነው በእኛ ሀገር እንኳን ስታዩ ይሄ ግን የመሰረት ቴክኒ ራሴ የተገናዘብኩት ነው የሞተው ነገር ሳይ ወደፊት በከታተያየዋለሁ እና ለጠየከኝ ጥያቄ አንድ መከላከል ቀድም እንዳልኩ ቫይረስን መከላከል እንጂ ማከም አስቸጋሪ ነው እንደዚህ ክር ነገርና ትገባና የኛ ዲኤንኤ ውስጥ ትገባና ያንን ሴል የኛን ሴል እሷ የፈለገችውን ስራ ታሰራዋለች ያንን ሴል የፈለገ መልክ ትሰጣዋለች እኔ በጣም የማውቀው ቫይረስ አንድ ነው ለምሳሌ እኔ የማህፀን ሐኪም ነኝ እኔ የማውቀው ቫይረስ ምን ይባላል መሰለ HPV Human Papilloma Virus Human Papilloma Virus የማህፀን በር ካንሰር ይሰጣል ይሄ ቫይረስ ስንትና ስንት ሺህ አይነት መሰለ ግን 16 እና 18 የሚባሉ ቁጥሮች አሉ ለነሱ ቫክሲን ተሰራ አሁን ተሰማ ይሆናል ሴቶች አሁን ወንዶችም ክትባት ይሰጣቸዋል ተብሎና በዛ ነው ለዛ ለጠየከኝ ጥያቄ ሙሉ መልሼልህ እንደሆነ አላውቅም እንግዲህ
አይ በጣም ቆንጆ ነው እንግዲህ ምናልባት እስካሁን ባለው ስለ ቫይረሱ ምንነት አይተናል አሁን ያለበትንም ደረጃ አይተናል ምናልባት እኔ ትኩረት ብንሰጠው ይጠቅማልም ብዬ ከያሰብኩት እርሶ ከሰጡንም ሐሳብ ውስጥ ሰዎች ማድረግ የሚገባቸው ጥንቃቄ በተለይ እንግዲህ ለአድማጮች ይልድገመውና ለተቆንኩ ትክክል ነው ይሉኛል ማድረግ ያለብን ጥንቃቄ የመጀመሪያው ቶሎ እጃችንን መታጠብ አርገን መታጠብ ውሃ ማግኘት ማንችልበት አካባቢ ከሆነ ምናልባት የአልኮል መጠኑ 60% ወይም በዛ በላይ ከሆነ አልኮል እጃችን ዲስኢንፌክት ማድረግ በተቻለ መጠን ፍጥነት ሚለ መረጃም አለ አፋችንን ሸፈን ማድረግ በተቻለ መጠን ጉንፋንና ተመሳሳይ ሁኔታ ያለባቸው ምናያቸው ሰዎች አካባቢ ባለመቅረብ ራሳችን መከላከል ምን ይችላልበት አንዱ መንገድ እነዚህ መንገድ ናቸው ከተያዝም በኋላ ደግሞ ይሄ ምናልባት በእንግሊዘኛው self isolation የሚባለው ራሳችን ከመሐበረሰቡ ማግለል ለህክምና በተለይ በዚህ ሀገር እርሶ እንዳሉት 1177 ወይ 7718 ብለን ደውለን ስለ ሁኔታው ማስረዳትና አፋጣኝ ህክምና ማግኘት እንችላለን ሀገር ቤት ባለው ሁኔታ እንግዲህ የሀገር ቤት ሚዲያዎች የሚሰጡት ስልኮች ቁጥሮች ይኖራሉ ራስን ከመሐበረሰቡ ማግለል ህክምና ማግኘት የሚቻልበትና በቂ ክትትል ማደረግ የሚቻልበት ሁኔታ ማድረግ የሚለው ነው እንግዲህ መሰረታዊ ሆኖ ሲፕተሞች ወይም ቅድመ ሁኔታዎች ምንላቸው ትኩሳት ያሉት ሳል አለ ሳልና ትኩሳት መሰረታዊ ነው እንግዲህ ሚስ ያረኩት እኔ ከእንደሶ እርሶ ካሉኝ ያጣሁት ካለ ይጨምሩልኛል እነዚህ ነገሮች ማህበረሰባችን ከግንዛቤ መውሰድ እና መጠንቀቅ አለበት አላስፈላጊ ፓኒክ ውስጥ መግባት የለብንም በቂ መሰረታዊ ጥንቃቄ ማድረግ ነው እንግዲህ መከላከል እንጂ ማስወገድ አይቻልም እርሶ እንዳሉትና ምናልባት እኔም የዘነጋሁት ካለ እርሶም ይጨምሩልኝ ለማህበረሰባችን ማስተላለፍ የሚፈልጉት ሐሳብም ካለ እርሶን ይጨምሩልኝና እንግዲህ እንሰባበት
በጣም ጥሩ ነው ሰማፕ ያደረከው ከኔ በተሻለ መንገድ ነው ጥሩ አድርገህ ያቀረብከው ምንም ይጨምረው የለም ይሄንን ማረግ ምን ይችላል ግን ለወደፊት ኤክስፐርት ፎረም ሰዎች ጋብዘን ምን እንደሆነ እነዚህ እንደነገርኩ ቫይሮሎጂ ኢሚኖሎጂ ምን የሚባለውን ነገር ወደፊት እናንተ ናችሁ ይሄ እናንተ ኢኒሼቲቭ ነው እናቱ ህዝቡ ማወቅ አለበት እኔ ወይ ላስተምር ልናገር ብዬስ አልመጣሁ እና ማመስገን ያለበት ሰው እናንተ ነው በጣም ጥሩ ነው የጨረስከው ምንም አዲስ ነገር የለም
ምናልባት ዶክተር መሰረት ከመሰነባበታችን በፊት አጠር ያለ ጥያቄ አለ። ካልሳሳት ግርሶም እዚህ ሀገር የህክምና ባለሙያዎች ማህበር አለ መሰለኝ ካልሳሳት ኩኝና ከሌለም እንግዲህ ምናልባት ሚስሊድ ሆኜ ይሆናል እንደ ህክምና ባለሙያ ማህበረሰቡን ለማንቃት በተለይ ያገራችን ውስጥ እየተካሄደ ያሉ ስራው ሂደቶች ካሉ ለአድማጮቻችን ቢያቀርብልን ከሌለ ምናልባት ይሄን እንደ ጥቆማ ሰጥተን እንደ ህክምና ባለሙያ ለዚህ ህውቀት ቅርብት ያላችሁ እናንተ ናችሁና ማህበረሰቡን መረጃ በመስጠት ማንቃት ስራ የሚሰራበት ነገር ቢፈጠር ሚል ነው።
ልክነ ነበር የጤና ባለሙያዎች ማህበር ነበር በእኛ ያቋቋም ነው ግን አሁን ኦልሞስት ይያለም ማለት ይችላል አሁን ወጣቶቹ ሐኪሞች እየተደራጁ ናቸው ይሄንን ይሰሙታል እና ይከታተሉታል ብያምናለሁ አንድ ትንሽ ነገር ልጨምር ስለ አፍሪካ አልተና እኔም ማንተም አልተናገርንም አፍሪካ ገር አፍሪካ ውስጥ ኢጅፕት ናይጄሪያና አልጄሪያ ውስጥ ተገኝቷል እነዚህ ይሄን ያለው ኢትዮጵያ ውስጥ ለኢትዮጵያ ምንም የተገኘ ነገር የለም በኤርፖርት በየቦታው ትኩሳት እየለኩ ነው የሚያስገቡት ትኬት ፓስፖርት ያያሉ ገብቼም እንደሚያደርጉ አይቼ ነበር የተቻላቸውን ባላቸው እንትን እየተነጋገሩ ነው ያሉት እና ትንሽ እንጨምርበት የአፍሪካውን ፓርት ይሄ
እንዴ ኢትዮጵያ ማስላንድ ስተዲ ኬዝ እንደነበረ ነው ምናየው ነፃ ሆኗል የሚል ነው በጣም ፎይታ ነው የሰጠን እንግዲህ ያው አሁን ካለው መስፋፋት አንፃር ጋራንቲ መስጠት አንችልም በሚለው ሁኔታ ነው አዌርነስ መፍጠር ለማህበረሰቡ በቂ ግንዛቤ ምናልባት እኛ በተሻለ መረጃ ቋት መረጃ ምናገኝበት ሀገር ላይ ስላለን ይሄ ትልቅ ኢሹ ነውና እዚህ ማህበር ባለው የመረጃ ስርጭት ውስጥ ምንፈስ ሰዎች ስለሆነ በቀላሉ እናገኝ ይሆናልና ኢትዮጵያ ውስጥ ያለው ከመቶ በላይ ያለው ሚሊየን ህዝብ በላይ ይሄ መረጃ ኖሮት ቅድመ ጥንቃቄ እንዲያረክ ምናልባት ህክምና ባለሙያዎች ሞራላዊ ግዴታ ሀገራዊ ግዴታም እንዲወጡ በሚለው ሐሳብ ነው የሰጡን በጣም መሰረታዊ ሐሳብ ነው ሞያዊም ነው እንግዲህ ወደፊት ደግሞ በርሶ መገዛ በዚህ ጉዳይ ላይ ተሻለ ኤክስፐርት እውቀት ያላቸው ሰዎች እንደማቀርበን እንደ ሁኔታው እና እንዳየር ፍቃዱ ለማቀርብ እንሞክራለን እጅግ በጣም አርጌ በአድማጮች ስም ነው ማመሰግነው ስለነበረው
እኔ ማመሰግናለሁ እንደ ያደረኩት ነገር ትንሽ እንትናለሁ ቢኖረው ደስ ይለኛል አመሰግናለሁ በጣም
በጣም ትልቅ ነገር አለው አመሰግናለሁ እጅግ በጣም አመሰግናለሁ እንግዲህ በሰላም ልሰናበቱትና ወደ ቀጣይ ፕሮግራም ልሂድ
አመሰግናለሁ በልደናው እሺ እሺ
for Lidl. Beautiful prices.
Grammarly does more than catch.
አድማጮቻችን ያው ሁለተኛው ክፍለ ጊዜ ሬዲዮ ፕሮግራማችን ከዜናው በማስከተል ዶክተር መሰረት በኮሮና ቫይረስ ዙሪያ ጥሩና አጠር ያለ በጣም ደስ የሚል ማብራሪያ ሰጥተውን ነበር እና መሰግናለን በድጋሚ ሳቸውን በስልክ ቁጥር 1177 በመደወል እንደዚህ አይነት ምልክቶች ካያችሁ ማሳወቅ ነው ብለውናል እና መሰግናለን ወደ ጀመርነው ውይይት ከመቀጠላችን በፊት በሚቀጥለው ሳምንት በከፍተኛ ጥረት በማድረግ የአባይን ጉዳይ በሚመለከት ባለሙያ በዘርፉ ላይ ባለሙያ የሆኑ ሰዎችን አቅርበን እንደዚሁ መረጃ ለእናንተ ለመስጠት እንሞክራለን። ስለዚህ በዚህ በአባይ ጉዳይ እኛ ማለት ምን ይችላል እንደ አንድ የሚዲያ ተቋም እኛም ይመለከተናል ህዝቡም እንደሚመለከተው ማሳወቅ ነው ያለውንም ዜናውን ማቅረብ ነው ግን ሙያዊ ትንተናዎች ላይ ባለሙያዎች ገብተው እንተነትኑ የበኩላችን ጥረት እናደርጋለን። እንደዚሁ ቀድም አንድ የጠየቁት ጥያቄ አለ ስካውን ድረስ ሁለት አድማጮች ብቻ ናቸው ደውለው መልሱን ለመመለስ የሞከሩት ብዙ አድማጭ ደውላል ብዬ ጠብቄ ነበር ጥያቄውን ድጋሚ መጠየቅ ይቻላል። የሚኒሊክ ሐውልት በስንት አመተ ምህረት በማን ጊዜ ወይም በማን አገዛዝ ዘመን ነው የቆመው ምናልባት ዘርዘር አርጋችሁም ሌሎችም በተያያዥ የሆኑ ነገሮችን መመለስ ትችላላችሁ። ጥያቄውን መመለስ አትዘንጉ መጨረሻ ላይ ካልሆነ እኛው ራሳችን መልሰዋለን። አሁን ወደሚቀጥለው አንድ አጠር ያለች ውይይት እናረጋባት አጀንዳ አለች። የለውጡ ጉዞ አሁን ኢትዮጵያ ውስጥ ያለው የለውጡ ጉዞ ለማለት ነው ከሚዲያና ከአመራር ተግዳሮቶች ወይም ደግሞ የለውጡን ጉዞ ያደናቀፉ ብላን እናስባቸው በሚዲያው በኩልና በአመራር ክፍተቶች የተፈጠሩ ያሉ ችግሮች ምን ምንድናቸው የሚለውን ትንሽ አንስተን ያያለን። በዛ ላይ እስክንድር አጠር ያለ መግለጫ ይሰጠናል።
ኦኬ እንግዲህ ለውጡ ከመጣ ወደ 2 አመት ሆኗል። በዚህ ውስጥ የተፈለገውን ያህል ፍጥነት አልሄደም። ለነዚህም ተላዩ እንደ ግል ተላዩ ምክንያቶች ለማንሳት ፈልጋለሁ። ለምሳሌ በአንድ በኩል ራሱ ከለውጡ ጋር ያሉ በተለያየ ኃላፊነት የፖለቲካ ኃላፊነት ላይ የሚገኙ ሲሆኑ በሌላ በኩል ደግሞ ሚዲያ ነው። አሁን በመጀመሪያ የመጀመሪያውን ለመመልከት ለትንሽ ለመግለጽ በዛ ላይ መከራል። አሁን የለውጡ ባለበት አካሄድ እንዳይድ ባለፉት 27 አመት ወይም በቀድሞ ጊዜ ይበስልጣል ያሁንም ያሉት ማለትም ኢህአድግ ወደ ብልጽግና ፓርቲ ተቀየረ እንጂ የሥርዓት የብዙ ያስተዳደር ለውጦች ስላልተደረጉ እነዛ ሰዎች ለዚህ ለውጥ ስጋት ይሆናሉ። ለምሳሌ ያህል አካሄዶቹን ለማየት ለምሳሌ በሶማሌ ክልል የአስተዳደርና የአመራር ቁርጠኝነት ስላለ በተግባር ለውጥ ታይቷል። የተፈናቀሉ ሰዎች መመለስ፣ የቤተ ክርስቲያንና የመስጊዶች የመቃጠል ሁኔታ ባልተጠበቀ ሁኔታ ከፍተኛ ለውጥ ይታያል። እና ይሄን እንደ ምሳሌ ነው። እና በሌላው በኩል እንደገና በተለያየ ኃላፊነት ላይ የሚገኙ ሰዎች ለምሳሌ ጤና ጥበቃ ሚኒስተር ውስጥ ዶክተር አሚር አማንን ብንመለከት በለውጡ ላይ ገዛ በሙያቸው ገዛ ያደረጉ የሚገኙ ግለሰቦች አሉ። እንደዚሁ አሁንም ለለውጡ ተግዳራቶች ከሆኑት ውስጥ የተለያዩ የፖለቲካ ኃላፊዎች የሥርዓት ውስጥ ያሉ ሰዎች ጠቅላላውን የታድሶ ወይም ደግሞ ለለውጡ ምን አይነት ህዝብን ወደ አንድ በማምጣት ህዝብን የሥራ ፈጠራን በመፍጠር እነዚህ አይነቶች እገዛ ካላደረጉ አሁንም የለውጡ ችግር እየከፋና እየባሰ ነው የሚሄደው። ጠቅላይ ሚኒስተሩን ብንመለከት በሶስት ነገር ማየት ይቻላል። ጠቅላይ ሚኒስተሩ ለምሳሌ የችግኝ ተከላ አካሂደዋል። በተደጋጋሚም በመውጣት የችግኞችን የማጠጣት ሁኔታ ሲያካሂዱ አይተዋል ባሪያነት። ሌላም ከገበሬዎች ጋር ከግብርናም ምርትን ስብሰባ በሚያደርጉበት ቦታ ላይም በመገኘት እገዛ ሲያደርጉ ታይቷል። ከዛም ባለፈ ወደ ውጭም ደግሞ ብናየው በአረብ ሀገሮች ላይ በተለያየ ባደረጉት ጉዞ ላይ ለቤተክርስቲያን ቦታ እንዲሰጥ ለክርስቲያኖች በማድረግ ከፍተኛ አራይነትን አሳይተዋል። አሁን ይህም ምናየው የአመራር ብስለትና ያለውን ሂደት ነው ምናየው። ነገር ግን አብረው ከለውጡ ጋር ከሳቸው ጋር ካሉት ባለስልጣኖች ስደር ስንመለከት ተግዳራቶች አልኩትን ከአላፊዎች አንጻር ስናይ ይህን እንደሚያደርጉ ጊዜ እንደሳቸው ሞዴል ሆኖ ወጥቶ ለምሳሌ በወረዳ በክፍለ ከተማ ወይ በክልል አካባቢ ላይ እሳቸው ያደረጉትን አራያነትን በማስቀጠል ሁኔታ አራይ ሆኑ ሞዴል እንደሳቸው ሊሆኑ ይችላሉ። ከህብረተሰብ ጋር ሆኖ ልማትን በማበረታታት እንደዚህ ችግኝ ተከላል የተለያዩ ልማት ስራዎች አሉ። እነዛም በማድረግ ይህን ሊያደርጉ ይችላሉ። ሌሎች የክልል ወረዳም ቢሆኑ የሌሎችን አላፊዎች አናይም። እነዚህ ራሱ ለለውጡ እንቅፋት እንደሆኑ ነው የሚያሳየው። እንደዚህ እንቅፋት የሆኑም እንዳሉ ሁሉ በእገዛም የሚያደርጉ ኃይሎች እንዳሉ በምሳሌ ጠቅሻለሁ። የክልልም ባለስልጣናት በሚኒስቴርም ደረጃ ላይ ያሉ ሰዎች ማለት ነው። ይህ ነገሮች እንዳሉ ሆኖ አሁን እገዛው እንደዚህ ወይ አንደኛ ከሁለት አንጻር ነው ስልጣንን ከማጣት አንጻርና እንደገና ላለፉትም ሲካሄድ የነበረው በሙያ በብቃት ሀገር ፍቅር በሀገር ፍቅርነትና ህግና ህግ የበላይነት ፍትህን በእንደዚህ ሁኔታ ያላቸው ግንዛቤም ከማጣት ሊሆን ይችላል። ለነዚህም አሁን የመጣንበት የለውጥ ሂደት ከኢህአድግ ወደ ብልጽግና እንጂ አብዮት ስላልሆነ እነዚህን የታደሰው የትምህርት የመስጠት ሁኔታዎች በስፋት መካሄድም እንዳለበት እንደ ሐሳብ ለማቅረብ ነው። ሁለተኛ ከዚህ በመቀጠል ራሱ በኢህአድግ ጊዜ ስህተቶች ሲሰሩ የነበሩት አሁንም እየተደገሙ ነው። አሁን ለምሳሌ የባድማን ብንመለከት ለህዝብ የተነገረው ለኢትዮጵያ እንደተወሰነ ነው ስህተት ነው። ያን ስህተት አሁን በአሁኑ ሰዓት ላይ ደግሞ የሴክሬታሪያት የመንግስት ሴክሬታሪያት አሁን በ17 በጠፉት ኢትዮጵያን ዩኒቨርሲቲ ተማሪዎች ዲላ ዩኒቨርሲቲ ኢቨን አሁን በተመለሱት እንትን ተገኝቷል ቢልም ተመልሶ ደምቢዶሎ ዩኒቨርሲቲ ደምቢዶ ይቅርታ ደምቢዶሎ ዩኒቨርሲቲ ቢኒያም ቲንክ እና በትነዛ ተገኝቷል ብሎ ተናግሯል።
ወደ ሚዲያው ምናልባት የሚዲያውን ጉዳይ ያነሳ ይመስለኛል።
አዎ ላይ ለመጨረስ ነው ያው የመንግስት ተግዳራቶች በሚለው ላይ ነው። እነዚህ አይነት ሰዎች አሁን ለምሳሌ እውነታው ስህተት ሲሰራ ይቅርታ መጠየቅ ህዝብ አለበት፣ መልካም ሲሰራ መበረታታት አለበት። አሁን በሁለት በኩል ለማሳየት ብዬ ነው። አሁን ህዝብ የሚያቀው ነው አልተገኙም። በደምቢዶሎ ዩኒቨርሲቲ ተናግሯል። አሁን በዚህ ሰዓት ላይ እነዚህ ሰዎች አለመገኘት ቤተሰባቸውም አልደረሱም። መንግስት የሰው ህይወት ስለሆነ ዝም ምንልበት አይደለም። ዛሬም ስለነሱ እንጮሃለን እንደሚዲያ ያንንም ለማንሳት ነው። እና ይቅርታም አልተጠየቀበትም። ይሄ አንድ ንራሱ የለውጥ ተግዳራቶች ናቸው። አስቸጋሪ ነው። በፊትም ኢህአዴግ የዋሸ ህዝብን እንደዚህ ያለቀጠለበት ሁኔታ አለ፣ አሁንም አለ። እነዚህ አሁን ቻሌንጆች ናቸው፣ ተግዳራቶች ናቸው ለማለት ነው። እንደገና በመልካም ስራ የጠቀሰ እነዚህን ሰዎች ለምሳሌ በመስቀል አደባባይ ላይ ሰብስቦ ሰበር ነው ገደል ነው የሚል ህዝብን አንድነት አያመጣ። የሚያስፈልገው ህዝብ ወደ አንድነት እንዲመጣ የሚሰሩ የፖለቲካ ኃላፊዎችና አስተዳደሮች ነው።
ስለዚህ አንዱ ቻሌንጅ ነው። ከሚጠቅሱት ነገሮች አንደኛው መካከል የአመራር ክፍተት ነው ወይ ደግሞ በቦታው ላይ የተቀመጡ ሰዎች ከለውጡ ጋር እኩል መራመድ የሚችሉ ሰዎች አይደሉም የሚል ነው አንደኛው። ሌላኛው ደግሞ ወደ
ሚዲያ ሚዲያዎች ደግሞ ሚዲያ ደግሞ የራሱ ከፍተኛ ኃላፊነት አለ ህዝብን በማስተማር በኩል። አሁን ሚዲያዎችም ቢሆን በመንግስት እየተከፈላቸው መንግስት ስር ሆነው እንደዚሁ ተግዳራቶች ሆኖ አስቸጋሪ ሆኖ አለ ለውጡ። ምክንያቱም ብዙ ነገሮች እየተሰሩ ሳሉ ለህዝብ ሊጠቅሙ ወደ አንድነት ሊያመጡ ወይም በፈጠራና በተለያየ ስራ ላይ የሰሩ ለሀገር ልማት የሰሩ ሰዎችን ከማቅረብ ይልቅ ጽንፈኛ የሆኑ ግለሰቦችን አቅርበው የማከራከር ተደርጋል እንደዚህ ወይም እንደዚህ አድርጓል እንደዚህ የሚሉትን ከማቅረብ ይልቅ ህዝብን ወደ አንድ የሚያመጣና ወደ ልማት የሚያመጡ ሚዲያዎችም አሉ። እንደገና ያካረሩ ደግሞ ይህንን የሚለውጡን ሂደት የሚያደናቅፉ አሉ። ህዝብ ወደ አንድ እንዳይመጣ በሰላም እንዳይኖር የሚያደርጉ አሉ። በተቃራኒው የመፈናቀል የጽንፈኝነትን እንደዚህ ተደርገሃል ያለፈን ታሪክ አንስተው በመልካምነት ከመጠቀም ይልቅ ነገሮችን በመጥፎነት እያጎሉ ህዝብ ውስጥ ቅራኔ እንዲፈጠር እያደረጉ አሉ። በመንግስት ስርም ሆነው ለምሳሌ ኤልቲቪን በግልጽ መጥቀስ ይቻላል። ኤልቲቪ ሾው
መንግስት ሚዲያ ኤልቲቪ
ኤልቲቪ ሾው የሚያሳይ በዛው ውስጥ እንደገና ከግል ኦኤምኤንን መጥቀስ ይቻላል። በብሮድካስት በኩል በሁለቱም ክስ ቀርቦባቸዋል። በሃይማኖት በኩል የመለያየት እንደዚህ ይሰብካሉ በሚል ይሄ በመረጃዎች ያሉ የተለያየ እንትኖች አሉ። በመልካምነትም የሚሰሩ አሉ እንደ አባይ አንድ አፍተ ሚዲያ ኢትዮ ታይምስ እንደዚህ የተለያዩም አሉ። እና ሚዲያዎቹም አንዱ ቻሌንጆች ናቸው ብዬ ለመጥቀስ ነው። እና ሚዲያም መንግስት እነዚህ ነገሮች መቆጣጠር አለበት። እንደገና ብሮድካስት እነዚህ ቢያንስ የቤዚክ የሆኑ መሰረታዊ የሆኑ የጋዜጠኝነትን ስርዓት ተከትሎ እንዲሰሩ መመሪያዎችን የመስጠት ወይም ኦሪንቴሽን የመስጠት ነገሮችንም ቢያደርግ መልካም ነው ላለው እቺ
ለማለት ነው። ጥሩ ሀሳቦችን ያነሳው እነዚህ ረጅም ሰዓት የምናወራባቸው ሀሳቦች ናቸው። በስም እየነቀስን ማውተን ምንድናወራባቸው የምንችላቸው ሀሳቦች አሉ። ያንተም እይታ ልክ ነው ብዬ አስባለሁ። ወደሚቀጥለው አንድ አድማጭ ደውለውልን ነበረ። ከዚሁ ውይይት አንውጣ፣ የሳቸው መልእክት ግን ከዚህ ውይይት በፊት ያለው የባለሙያ ጠርተን እንደምንጋብዝ በአባይ ጉዳይ በገለጽኩት ላይ ደውለው እሳቸው ባለሙያ ማቅረብ ጥሩ ሀሳብ ነው፣ የሚበረታታ ሀሳብ ነው። ነገር ግን አክሽን መውሰድ አለብን። የሀያላ አገሮች አስገድደው እንዳንፈረም ያንን ፊርማ የኢትዮጵያኖች አንድ ላይ ሆነን የተለያዩ ተጨባጭ የሆኑ ጫና መፍጠር እዚህ ሀገር የምንገኝ ሰዎች የተወሰነ በኤምባሲው በመሄድ ወይም የዚህ ሀገር ፓርላማ ጋር በመሄድ ይህን ድምጻችን ልናሰማ ይገባል እና ይህንን ለማድረግ ደግሞ የእናንተ ሚዲያም ጠቃሚ ነው ብለዋል። እሳቸውን በግል ዶክተር ፍቅሩ ማሩ ይባላሉ። ኢኒሽቲቭን ወስዳለሁ አብሮ መስራት ሲፈልግ ሰው ካለ መነጋገርና አንድ እንቅስቃሴ መጀመር አለብን። እዚህ ሀገር የምንገኝ ሰዎች በአባይ ዙሪያ ድምጻችን እኛም ማሰማት አለብን፣ ጫና መፍጠር መቻል አለብን፣ የአውሮፓ መንግስታቶችም ጫና እንዲፈጥሩ ማድረግ መቻል አለብን ብለዋልና በጣም እናመሰግናለን።
ትክክል እኮ ነው። እንደ ሀሳብም ቅድም ስንደመድመው ያስተላለፍነው መልእክት የመጀመሪያ ፓይነር ወይም ጀማሪ የሆኑት በአልሳሳት ዋሽንግተን ዲሲ ያለው የኢትዮጵያ ማህበረሰብ በአደባባይ በመውጣት የአሜሪካ መንግስትን ከዚህ ስራ እንዲታቀብ አሳስበዋል። ይሄ ትልቅ ነገር ነው። ዲሞክራሲን ተጠቅመህ ድምጽህን እንደ ኢትዮጵያዊ ማሰማት ግዴታ ነው።
ከመንግስት ጋር ያለን ብዙ ልዩነት ሊኖር እንችላል በተቋማሚም በጽንፈኛነትም ቆመ ሊሆን ይችላል ግን سنደመር ኢትዮጵያዊ ነን ይሄ ኢትዮጵያዊ ጉዳይ ነው የብሔር ጉዳይ አይደለም የፖለቲካ ጉዳይም አይደለም የህልውና ጉዳይ ነው አባይ ህልውናችን ነውና እንደ ማህበረሰብ አንድ ሊያረገን የሚችል ትልቅ ሐሳብ ነው አሁንም ቢሆን እሳቸው የሚያነሱት ሐሳብ ሬዲዮንም ይደግፈው እንደ ሐሳብ የሚያነሳው እንድንወያይበት ቤት ሆነን ይሄ ፕሮግራም ካለቀ በኋላ በግል ሆነን በሻይም እየጠጣን እንድንመካከርበት ወደ ምርጫ እንድንሄድ ከዚህ ቀደም እንደ አድዋው እንደ ካራማራው አንድነታችንን ህብረታችንን በተግባር እናሳይበት ሂደት ነው መሆን ያለበት ይሄ ለኔ በእንግሊዘኛው ምንድነው ናሽናል ትሬት ነው ምንለው በብሔራዊ ደህንነታችንና አንድነታችን ላይ መጣ አደጋ ነው ትልቅ አደጋ ነው ከ80 ቢሊዮን ብር በላይ ለማዋጣት የዓለም ባንክና የተለያዩ መንግስታቶች በተደረገ ጥረት ጀርባቸውን በሰጡበት ሂደት ውስጥ ያንዳንዱ ገበሬ ካለው ሳንቲም ተወዶም ሆኖ ተገዶ ያዋጣ ይሄ ስራ እንዲጀምር አርጓል ይሄ ስራ እንዲያልቅ ስኬታማ እንዲሆን ደግሞ አሁን ያለው ትውልድ ማስቀጠል ማስጨረስ ኃላፊነቱ ነው በዚህ ጉዳይ ላይ የሚደርስበት ማንኛውም አይነት ጣልቃ ገብነትና ያልተገባ እጅ ጥምዘዛን ልናወግዝ ይገባል ልንቃወም ይገባል የተለያዩ ዓለሞች ከኛ ጋር እንዲቆሙ ለነኛም ፊት ኮሬጀር ማድረግ አለብን ሲሪየስነሳችን ማሳየት መቻል አለብን
አዎ ዶክተር ፍቅሩ መጃጋጣሚ እናመሰግናለን እና ደግሞ ምናልባት እኛ እንደ ሚዲያ ኢኒሼቲቭን መውሰድ አለብን ይሄን ነገር
አዎ እንወስዳለን ሁሉ ጊዜም እንወስደበት እርምጃ ነው በተለይ ሀገራዊ አንድነትን መሰረት ያደረገ ጥያቄ በሚመጣ ሰዓት ምናረገው ነገር ነው በዚህ ጉዳይ ላይ እንደ ሐሳብም የአፍሪካ አንድነት ድርጅት ባደራዳሪነት ወይም በተበታዛቢነትም እንዲቀመጥ ሌላ ኃይላቶችም እንዲቀመጡ የኢትዮጵያ መንግስትም ጥያቄ ማቅረብ አለበት ሐሳባለን እንደ ኢትዮጵያዊ ሁላችን መተባበር መተጋገዝ ያስፈልጋል ዮኒ ምጨመርልኝ ሐሳባለን
እንግዲህ ከዚህ በተጨማሪ ነው ኢትዮጵያ መንግስት ማተኮር አለበት በየማሰው ነገር ምናልባት ከዚህ ፊት ግልግል ግቤ ሲሰራ እንደዛ አይነት ጫጫታው ነበር በተለያዩ ሀገራትም በግብጽም በተለያዩ ሀገራትም ጫጫታና ቡካታ ነበር ለምን ይሰራል ከዚህ አንጻርና ምናልባት የኢትዮጵያ መንግስት በሰራው ግድቡ ካለቀ በኋላ ግን ይህ ተጽኖ ወይም ጥያቄዎች ቀጥ ብሏልና ማተኮር ያለብን ከዚህም በተያዘ እዛ ላይ ሰው ላይ ቶሎ መንጨረስ በሲስተም ቢውልብና አድርገ ይሄን ኦሬዲ ካለቀ በኋላ ነገሮቹ በቀላሉ መሞታቸው አይቀርምና ተጽኖ እንዳለ ሆኖ ለተጽኖ እንደዚህ ነገር ሲመጣኛ ኢትዮጵያን አንድነት ቆመ ከዚህም ባሻገር ግድቡ ስራ ላይ የሚያልቅበት ሲስተም የኢትዮጵያ መንግስት አተኩሮ እዛ ላይ
አዎ ማህበረሰብም ለመንግስት ኮንፊደንስ መሆን መቻል አለበት ድጋፋችንን ካለን የፖለቲካ ልዩነት ወጥተን አባይን በተመለከተ አንድነታችን አንድ እጅ መሆናችንን ማሳየት መቻል አለብን በዚህ ዙሪያ ላይ ሁሉም ማህበረሰብ ያለምንም ቅድመ ሁኔታ ከመንግስት ጎን መቆም አለበት ብዬ ነው ማለት ማስበው የኢትዮጵያን ጥቅም የሚያስጠብቅ ነገሮችን እስከሰራ ድረስ መደገፍ አለበት ይሄ ሙያዊ ድጋፍም እውቀቱ ያላቸው ሰዎች ወደፊት በመውጣት መስጠት መቻል አለባቸው ላሳው ነው አንድ ስልክ ነበር
ደውሎልን ነበር እሱ ምንድነው አሁን ያልከውን ሐሳብ ቃል በቃል ነው ያደረገው ግርግር ለሌባ ያመቻል እኛ አሁን በዘር በምን سنናቆር ያ ክፍተት የፈጠረው ነው
ይሁን ለኔም ላነሳ ነበር
ይሄንን ብሏል አድማጃችንና አሁን ያንን ግርግር እናቆመውና ወደዚህ ወደ ሐላፊነታችን እንመለስ እናስመልስ የራሳችን ይሁን አንተም የተከስከው ነገር በራሳችን አፍ የተገነባው ላይ ማንንም ሊወስናይ አይገባም አንድ መሆን አለብን ይሄው አድማጭ ደግሞ ጥያቄውንም መልሷል በጣም ደስ በሚል ሁኔታ የጠየቀውን ጥያቄ እና ምላሹን ዶላር እናርገው እና ወደ መዝጊያው
አንድ ሰዓት ማንጻር 5 ደቂቃ ይቀርና
ስለዚህ እሱ መልሶታል
በዛው
መልሶታል አድማጫችን እንዳለው በ1930 በአውሮፓን አቆጣጥር በአጼ ለስላሴ ጊዜ ነው በአንድ ጀርመናዊ አርክቴክት ተቀርጾ የአጼ ምኒልክ ሐውልት እዛው ቦታ ላይ ተቀመጠው በ1930 በአጼ ኃይለ ሥላሴ ዘመን ነው ብሎ መልሶና ተከክለኛው መልሶልን አድማጫችን ያው የዛሬ ፕሮግራም እዚ እንደዚህ ሁሉ አንስተን አውርተን አወያይተን ባለሙያዎችን ጋብዘን አድማጮቻችን ተሳትፈውበት እኛም ጥሩ ጊዜ ቆይታ አድርገናል እና በጣም እናመሰግናለን በሚከተለው ሳምንት ቃል በገባ ነው መሰረት
ምናልባት እንግዲህ እኔ እንደ መልእክትም ማስተላልፍ መወደው ነገር ሁላችንም እንሰናበታለን እንደ አጼ ምኒልክ ሐውልት የጥላቻን ሳይሆን የድል ሐውልቶችን በኢትዮጵያ ውስጥ በማብዛት ጥላትነታችንን ሳይሆን አንድነታችንን ሽንፈታችንን ሳይሆን አሸናፊነታችንን የጥቁር ተምሳሌትነታችንን ወደፊት በተስፋም በአይምሮም ሊያብለጽጉልን የሚችሉ ተለለክ ሐውልቶች
ሀገራችን እንገንባ ታሪክ እንስራ እንደ ትውልድ ነገ የሚመጣው ትውልድ ትልልቅ ሀውልቶች የሚያቆምልን ስራዎችን እንስራ ጥላቻን እንጸየፍ ለኢትዮጵያውያን ለኢትዮጵያውያኖች ልዩነታችን አስቀምጠን ድርና ማኮነን የሚያምር የሀገር ባህል እንሁን የሚያምር የተለያየ ቀህብረ ቀለማት ያለበት ኢትዮጵያዊነትን ወደፊት እናጎልብት ኢትዮጵያ አንድነታችን እናስቀድም በአንድነታችን አንደራደር በሁሉናችን አንደራደር ከልዩነታችን አንድነታችን በኢትዮጵያ ሲገል በኢትዮጵያ ሲጎለብት ሲያድግ ለአፍሪካም ለቀረውም ዓለም የጥላቻ ሰይፍ ይሆናል ጥላቻን ይቆርጥልናል በአንድነት እንቁም የኢትዮጵያ ድምጽ ሬዲዮ መልእክት ነው እኔ እንግዲህ በግሌ እየሰናበታለሁ ሁላችንም እስቲ ድምጻችን ያሰማን እንሰናበትና እንግዲህ በሚቀጥለው ሳምንት በቸር ያገናኘን ተባብለን ተመራርቀን ለ
አብረን የነበርነው
እስክንድር
ዮናስ
ቢኒያም እንግዲህ ሁላችንም በአንድነት እኔ መብራቱ ለዛሬ ያልነውን ለእናንተ አድርሰናል ኢትዮጵያ አንድነት ሁልጊዜም ለዘላለም ይኖር ኢትዮጵያዊ ድምጽ ሬዲዮ የዛሬ ፕሮግራማችን ይሄን ይመስል ነበር የሳምንት ሰው ይበለን ስላዳመጣችሁ እጅግ በጣም አድርገን
አመሰግናለሁ
አሳብ አስተያየት ጥቆማችሁን ሁልጊዜ ማይለን ከኛ ወደ እናንተ ብቻ እንዳይሆን እናንተም ደውሉ አሳባችሁን አስተያየታችሁን ጥቆማችሁን ስጡን መልካም ቀሪ ሰንበት ብለናል ለሳምንት ሰው ይበለን
ተናስተላለን